የቱክም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤናስጥልን አድማጮቻችን፣ ይህ የምታዳምጡት የቱክም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር
ከቀኑ 8 ሰዓት እስከ 10 ሰዓት ከ30
የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምረ።
ሰላም ጤና ስትልኝ። ይሄው እንግዲህ ኢትዮጵያ ድምጽ ሬዲዮ ሳምንቱን ተጠብቆ በሰዓቱ በጊዜው በቦታው ተገኝቷል። ዛሬ አንድ ትልቅ እንግዳ አለን። ፊት ለፊት ቁጭ ብላ ታየኛለች፣ አንተንም ታያለች። እንግዲህ ለወደፊቱ የህፃናት ፕሮግራም ልታዘጋጅ የምትዘጋጅ ትመስላለች። ይሄው ድምጹ አይሰማል አለው ብላለች። እንግዲህ ውድ አድማጮቻችን፣ ወጣት ህፃናትንም እየተንከባከብን የኢትዮጵያ ድምጽ ሬዲዮን እንዲተኩ እያዘጋጀን ነው። ለማንኛውም ጤና ይስጥልኝ ውድ አድማጮቻችን። እኔና ለጊዜው ቴክኒሽያናችን ግሩም መብራቱና እኔ አለን። በዛሬው ፕሮግራማችን እንግዲህ የተለያዩ አርስቶችን እንዳሳለን። በተለይ ግን የዛሬው ፕሮግራም ለኢትዮጵያኖች የመወያ የሰሞኑ መወያ አርስት የሆነውን ምንድን ነው እሱ መብራቱ?
ያው ከዚህ ቀደም በሶሻል ዲሞክራት በኢትዮጵያኖች በሚያዘጋጁት የአድዋ ዝግጅት ላይ የተከሰተ አንድ አሳዛኝ ጉዳይ ነበረና እሱን ተከትሎ አቶ ወለላ የጻፈው አንድ ትልቅ ጽሁፍ ነበረ። በተለያዩ ሚዲያዎች በተለያዩ ማህበረሰቦች ትልቅ መወያያ የሆነ
እንደሰማሁት ከሆነ እንግሊዝ ሀገር ለንደን ውስጥ በሬዲዮ ተሰምቶ ህዝቡ የደወለ ብዙ እንትን ተነጋግሮበታል ነው የሚባለው። እኛም እንግዲህ ይሄንን የወለላይን ትዝብትን በለው
ያው እይታ በቦታውም ስለነበረ የነበረውን እይታ ከራሱም አንደርስታንዲንግ አንጻር ሪሊ እውነታውና ያለው የቀረበው እዛ ጋር የቀረበው ነገር ምንድን ነው የሚለውንም በራሱም እይታ ያቀረበው ትልቅ ጽሁፍ አለ። እሱን ለአድማጮቻችን ያዘጋጀንበት ሁኔታ አለ። ማዘጋጀት ብቻ አይደለም፣ አድማጮቻችን አደምጠው ያንን ከዛ ቀጥሎ ደግሞ ያላቸውን አስተያየት የራሳቸውን ግምገማ ለማህበረሰቡ በማቅረብ እንድንወያይበትና ሀሳብ እንድንለዋውጥበት ስለተፈለገ ነው ያን የምናቀርበው።
ትክክል። እና ይሄንን ጽሁፍ የወለላየን አመለካከት በቦታ የታዘበውን ለአድማጮች እናሰማና ከዛ በኋላ ለአድማጭ እንከፍታለን። ይሄ ነገር ትክክል ነው? ለምንስ ይሄ ነገር እንደዚህ ተደረገ? እንግዲህ እኔ እስከሚገባኝ ለኢትዮጵያኖች ሚኒሊክ ኢኮን ናቸው። በተለይ ለአንድነቱ በአንድነት በኢትዮጵያ አንድነት ለሚያምነው በእኩልነት በጋራ አብረን እንኖራለን ለሚለው ኢትዮጵያዊ በሙሉ እሳቸው ናቸው ማዕከሉ ማለት ይቻላል። ያንን ማዕከል ማፍረስ ለምን አስፈለገ? አንዳንዶቹ ይሄ በሶሻል ዲሞክራሲ ላይ ዶክተር ፕሮፌሰር ተከስተ ያቀረቡት ያንን የእሳቸውን ኢኮንነት የሚያፈርስ ነው፣ ዶጋመድ የሚያደርግ ነው የሚሉ አሉ። እንግዲህ ከጽሁፉን ሰማዋለን ከታዛቢው። ግን ለምንድን ነው ይሄ ያስፈለገው? አንዳንዶቹ እንደሚሉት እኛ መሰባሰቢያ ለአንድነት የተነሳ ነው ኃይሎች መሰባሰቢያ እንድናጣ ለማድረግ ነው የሚሉ አሉ። ምንም እንኳን እቴጌ ጣይቱን በጎን ጎበዝ ናቸው ቢሉም ዶክተር ተከስተ ዋናው ቁም ነገር ግን ኢትዮጵያኖች የሚሰባሰቡበትን አጼ ሚኒሊክን የአንድነት ምልክት የሆኑትን ማጥፋት ነው። ያንን ካጠፉ እንደገና ኢትዮጵያኖች በሌላ ለመሰባሰብ ሌላ ሂስቶሪካል አንድነት የሚያሰባስባቸው ለማግኘት ጊዜ ስለሚፈጅ ይሄ ተንኮል ነው የሚሉ አሉ። እንግዲህ ይሄ የህዝብ አመለካከት ነው። ይሄንን እንዴት ያውቷል አድማጮቻችን? ትክክል ነው አይደለም? ሀሳባቸው እንዲሰጡ እናደርጋለን።
ያም ብቻም አይደለም፣ በዋናነት የዚህ ዝግጅት አዘጋጅ የሆኑት አካላቶች ኃላፊነት ወስደው ይህንን ነገር ሲሆን ያን ተከትሎ ምን አይነት ሪያክሽን ወሰዱ የሚለውንም ማህበረሰቡ አይቶ የራሱን የግል እይታም ቢጨምርበት የሚል ሀሳብ አለኝ። እንግዲህ
ተስፋ እናደርጋለን ወደፊትም ቢሆን የዚህን ዝግጅት ያዘጋጁትን እንጋብዛቸዋለን። አሁን እንትን ያላደረግነውን አንልም፣ አልጋብዝናቸውም ለጊዜው። ግን ከቻሉ በዚህ በኩል ቢመልሱ መብታቸው የጠበቀ ነው። ግን ኦፊሻሊ ሬዲዮኑ ይጠይቃቸዋል፣ ይህንን ህዝቡ የሚለውን ሪያክሽን ካየ በኋላ። ይህን በተመለከተ ይሄ ሲሆን፣ ከዚህ በተረፈ ደግሞ የዚህ የኢትዮጵያ ወዳጅ የሆኑት ሚስተር ወይንም አንደሽ ኦስተር ባሪ በትናንትናው ዕለት አዲስ ጽሁፍ በአንድ ትልቅ ጋዜጣ ላይ አውጥተዋል። ምንድን ነው የሚለው አርዕስቱ? ኢትዮጵያ ውስጥ የሚደረገውን ገደላ የስዊድን መንግስት አቋም መያዝ መቻል አለበት ብለዋል። አሁን ስዊድን ውስጥ አንዳንድ ነገሮች በእንግዲህ ቀረብ ብለው ለሚያውቁ ሰዎች አንዳንድ ቀረብ ለነ ምናያቸው ሰዎች የፖለቲካ ሁኔታውን ምናየው እንደምናየው ከሆነ በጋዜኞች አካባቢ ሆኖ አካባቢ ትንሽ የተንትን ያለ ይመስላል የኢትዮጵያ ሁኔታ እና ይሄን በተመለከተ እሳቸውንም አጥር ያለ ቃለ ምልልስ እናደርግላችኋለን። ምን ለማለት ፈልገው ነው ኢትዮጵያ ውስጥ የሚደረገውን ገደላ ግድያ መቃወም አለበት የሱዳን መንግስት አቋም መያዝ አለበት የሚለው ይሄንንም ከሳቸው ጋር ውይይት እናደርጋለን። ሌሎችን ማርስቶች ኖሮናል። ባለፈው ሳምንት እናቀርባለን ብለን የነበርነው የበረከት አልቀረበም
ታዩ ጨዋታ ፕሮግራም አቀረበን በተለይ በዋናነት በተለምድ ብሎ አጠራርቆሽ በሚባሉ ዙሪያ ያዘጋጀው ዝግጅት ነበርና እሱንም የጊዜ መጣበብ ነበር። ባለፈው ሳምንት ከአቶ ባግሜቶ ጋር በነበረን ጊዜ ቆይታ ሁኔታዎች ሳይመቻቹልን ቀርቶ ወደዚህኛው ሳምንት ገፍተን አምጥተናል። እንግዲህ ዛሬም እናቀርባለን ብለን ነው ኤክስፔክት እናደርገው። እንግዲህ አድማጮቻችን አብረው እንዲቆዩ ነው። ግን ከዚህም በተጨማሪ ምናልባት በኢትዮጵያ ውስጥ አሁን ላይ ካለው የአምባገነን ስርዓት ጫና ውጪ ደግሞ ተፈጥሯዊ የሆነው በርግጥ ተፈጥሮ አንዱ ምክንያት ይሁን እንጂ ከዛ ውጪ ኢትዮጵያ የምትከተለው ወይም የኢትዮጵያ መንግስት ላይ ባይ የሚከተለው የመሬት ስርዓትን ተከትሎ የመጡ በተደጋጋሚ ለሶስተኛ አመት እጅግ በጣም አሳሳቢና አስደንጋጭ የረሃብ ሁኔታ የተከሰተበት ሁኔታ አለ። በተለይ ደግሞ በመስራቅ ኢትዮጵያ በሶማሊያ ክልል ጉዳዩ የተባበሩት ዓለም መንግስታትም ያወጣው ጉዳዩ ከረሃብ ከድርቅ ወደ ረሃብ ለመሸጋገር አንድ ደረጃ ደርሷል ይላል። የውስጥ መረጃዎች ደግሞ የሚያሳዩት ሰዎች ካሁን በየቀኑ 6-7 ሰዎች ይመሙ ተጀምሩበት ሁኔታ አለ ብለዋልና በሱ ዙሪያ ሰፋ ያለ
ውይይት አንድ ባለሙያ ጋር እናደርጋለን።
ያው እንሄድበታለን እንግዶቻችን ማግኘት ከቻልን ገባለን። ከሱ ውጪ ደግሞ በhuman
rights
ያው በእንትኑ ላይ በጋምቤላ ዙሪያ ላይ አንድ human rights ላይ የሚንቀሳቀሱ አንድ እንግዳ ይኖርናል እና እሳቸው ጋር አጠቃላይ ኢትዮጵያ ውስጥ ያለው የሰብአዊ መብት አያያዝም በተለይ ደግሞ በጋምቤላ ያለው ይሄ በተለይ ደግሞ ድንበር ተሻጋሪ ሰዎች እየመጡ ታጣቂዎች በዜጋዎቻችን ላይ ያደረሱ ያሉት ጨፋ ከምን አይነት ኢንተረስት ነው ምንድን ነው መፍቴውስ ምንድን ነው በሚለው ዙሪያ ላይ ውይይት እናደርጋለን። እንግዲህ አድማጮቻችን
አስተያየት ካላችሁ ጥያቄ ካላችሁ መልእክት ካላችሁ በስልክ ቁጥራችን 0819100 ደውሉልን የተቻለንን ያህል ለማስተናገድ እንሞክራለን። ሌላው ግን መብራቱ ምናል አንተ በብዛት ተከታተላል የኢትዮጵያ ሁኔታና ሰፌድ ኢትዮጵያ ውስጥ የሰፌድ ሁኔታ እንዴት ነው? በየቦታው ማየው ሰፌድ ወርክ ተሸክማ ሰፌድ ተወደደ ኢንቨስት ማረገው ሰፌድ ላይ ነው ኢንቨስት ማረገው መሬት ላይ አይደለም የሚሉ ቀልዶች ያለው ምንድነው?
አዩ እንግዲህ ከባለፈው ሳምንት በተወሰነ መልኩ አንተና ግሩም የሚተወሰነ ካክታችሁታልና የጠቅላይ ሚኒስትር ተብዩ አሻንጉሊት አችን የጠቅላይ ሚኒስትር ናቸው ለማለት አልደፍርም። ምክንያቱም እንደ ሀገር መሪ ራስን አቋም ይዘይ ራስን አሳሰም ተራመድበት እንደ መሪ ሳይሆን አጀንዳ ተሰጠ በዛ አጀንዳ ላይ የሚቀሳቀሰው መሪ ነው ማለት አልችልም። ግን በዛ በፓርላማ ውስጥ ገብተው የተከተናገሩት ንግግርስ ውስጥ አንደኛው ኢትዮጵያ ውስጥ ያው ባለፈው ሳምንት እንዳላችሁት አንድ ሰፌድ ትንሽ መንሻ ካፒታልና አንድ ሰፌድ ይዘ አማራን ክልል ሳይጨምር በተለያዩ ክልሎች ሄደ
ወርቅ ስላለ
አውና ያ
አማራው ጋር ወርቅ የለም ነው የሚሉት እሳቸው።
ያው ምን ዴሊብሬትሊ ነው እነዚህ ሰዎች አቅጣጫና ዳይሬክሽን ከማን እንደሚሰጣቸው ይታወቃል። በዋንኛነት ደግሞ የትግራይ ይሄ ድብቅ አላማ መስፈጸሚያ የሆነችው አንደኛና ዋንኛዋ አማራ ነው። ትግራይ መልካ ምድር አቀማመጡ መታይ ከሆነ ሰራውንዲንጉ አማራ ነው በብዛትና ያንንም ማህበረሰብ ቴክኒካሊ አቮይድ ማድረግ ካልቻልክ በስተቀር ነገሮች እንት ማለት አይችሉምና ያው መሆን አይችልምና ስለዚህ አማራን ዴሊብሬትሊ ከሚዲያም ካሰሰም ከብዙም ሁኔታ የማጥፋት ሂደት አለ ያንዱ አካል ነው። ያም ሆኖ ግን ምንድነው አማራው እጪ ብቻ ወርቅ ተፈሳለው
አማራው ብቻ ነው የሌለው እንጂ ሌላው በሙሉ ወርቅ ሞልቷል መቆፈርም ያስፈልግ ምንድነው ሰፌድ ይዞ ሄዶ ብቻ
በጠር
አርጎ እኔ ሰውየው እስቲ ልቦናውን ይሰጣቸው ይሆን ግን ከእንግዲህ በኋላ እንግዲህ ይመስለኛል ግን ሰውየው የበሰበሰ ዝናብ አይፈራም የሚሉ ይመስለኛል ሳሰባቸው እንደዚህ ነው። አንዴ እኔ ምንም ዋጋ የለኝም ማረበውኛለሁ ባሳሰብ በህዝብ መካከል በዛው ለቀጥ ያሉ ይመስላል። ለማንኛውም እንግዲህ አድማጮቻችን በስልክ ቁጥራችን 0819100 ደውሉልን እስከ ፕሮግራማችን ፍጻሜ ድረስ ከኛው ጋር እንደምትሆኑ ባለሙሉ ተስፋ ነን። መልካም ቆይታ እንመኝላችኋለን። ፕሮግራማችንን በዚች ሙዚቃ እንጀምርና ከጥቂት ደቂቃዎች በኋላ የወለላይን ጽሑፍ እናቀርብላችኋለን።
Gana, I'm not a fool. እምዬ ምኒልክ ወላይ ነበር ወይ የአድዋን በዓል አከብራለሁ ብዬ ሄጄ አጼ ምኒልክ ሲሰደው ሰምቼ ተመለስኩ ወላይ ከስዊድን ኑር ባልባልም በቃ ልጸጸትም ፊደል ቢሸከሙት አያደርስሜትም አሮጌ ልብስ ነው አስቀያሚ ኮተት ማስተዋል ካነሰው ቢከመርም ውቀት የስዊድን ሶሻል ዲሞክራት ተቀጥላ የሆነው የኢትዮጵያ ሶሻል ዲሞክራት ማህበር የአድዋን ድል በዓል ምክንያት በማድረግ በመዲናዋ ስቶኮልም ዝግጅት አድርጎ ነበር። እሁድ ማርች 5 ቀን 2017 በዝግጅቱ ላይ እንድገኝ ጥሪ ደርሶኝ ከተካፈሉት ጥቂት ሰዎች መካከል አንዱ ነበርኩኝ። ዝግጅቱ በቪዲዮ ክሊፕ እንድናዳምጣቸው የተመረጡልን ሰዎች ሲኖሩ በአካል የተገኙ እንግዳም ነበሩ። ክሊፑን በስክሪን እያየን ካዳመጥናቸው አንዱ ዘባት ሎፋዶዋ የተባለውን መጽሐፍ የጻፉት ፕሮፌሰር ዮናስ ሬይሞት ሲሆኑ ስለ መጽሐፋቸው ከኢጣሊያ የታሪክ ተመራማሪ ከጆን ዌልሽ ጋር ያደረጉት ቃለ ምልልስ ይገኝበታል። ሁለተኛው ደግሞ የቀድሞው የደቡብ አፍሪካ ፕሬዝዳንት ሚስተር ታቦ ምበኪ በ6ኛ የዓለም አቀፍ አፍሪካ ኮንግረስ ላይ ስለ አድዋ ያሰሙት ንግግር ነበር። የፕሮፌሰር ዮናስ ቃለ ምልልስም ሆነ የፕሬዝዳንት ሜምበኪ ንግግር የአድዋ ድል በዓልን በሚያረካ ሁኔታ ያንጸባረቀና የታሪክ ምስክርነትም የሰጠ ነበር። ዮናስ ሬድሞንድ ምን ያክል መጽሐፉን ለመጻፍ በመረመር እንደደከሙ ለማወቅ ስንችል የሰጡትም ትንታኔ እጅግ የሚያረካ ሆኖ አግኝተናል። ሜምበኪም የአድዋ ድል አፍሪካዊ ክብር ሆኗቸው ድሉን በተመለከተ ንግግር ማድረግ መቻላቸው ሌላው ልባችንን በኢትዮጵያዊነት ኩራት የሞላን አጋጣሚ ሲሆን ንግግራቸውም እውነተኛ የጀግኖች አባቶቻችንን ተጋድሎ የሚያስታውስ ነበር። ጉዴ ፈላው በአካል የተገኙት ፕሮፌሰር ተከስተ ነጋሽ መናገሪያውን ከጨበጡ በኋላ ነበር። ፕሮፌሰሩ በስክሪን የቀረቡትን የሁለት ሰዎች ንግግር ማዳመጣቸውን ገልጸው እኔ ከነሱ በኋላ እንድናገር መቅረቤ ግራ አጋብቶኛል በማለት ነበር ወደ ዋናው ንግግራቸው የገቡት። ስለ ሁኔታውም ሲያብራሩ እኔ ያለኝ ወንም የማውቀው የአድዋ በዓል ታሪክ ከነሱ የተለየ ሲሆን በተለይ ደግሞ ሜምበኪ ከኔ ጓደኛ ከማሞ ሙጬ ደው አፍሪካ ውስጥ ያጠናውን ይዞ ነው የቀረበው ብለዋል። ሜምበኪ ከማሞ ሙጬ ተማረውን በትክክል ይዞ ማስተላለፍ ይችላል። ከኔ ቢማር ደግሞ የበለጠ እውነተኛ ታሪክ ማውቅ በቻለ ነበር በማለት ሁለቱንም ተናጋሪዎችና ፕሮፌሰር ማሞ ሙጬን አጣጥለዋል። እሳቸው ወደሚያውቁት የአድዋ ድል ታሪክ ሲገቡም አንኳር አድርገው ያቀረቧቸው ነጥቦች አጠር ባለ መልክ የሚከተሉት ናቸው። የአጼ ምኒልክን ያመራር ደካማነት የተላበሱትም ዝና ከሰሩት በላይ የተጋነነ ስለመሆኑ ራስ መኮንን ከአጼ ምኒልክ የተሻሉ እንዳልነበሩ እቴጌ ጣይቱ አርቆ አስተዋይ እንደነበሩ ነገሮችን የመፍታት ብቃታቸው ጠንካራ እንደነበረ በጦርነቱም ጊዜ እሳቸው ወይንም የእቴጌ ጣይቱ ብልህ አመራር ባይኖር የጦርነቱ ሁኔታ አሁን የያዘውን መልክ ይለውጥ እንደነበረ ይሄንንም ሊረዱ የቻሉት ከኢትዮጵያ ወደ ጣሊያን በዚህ ጉዳይ ተላልፉ መልክቶች በመኖራቸውና ያም አስተማማኝ መረጃ ስለመሆኑ የአድዋ ድል በአጋጣሚ የተገኘ ድል ስለሆነ ይሄንን ያክል መጋነን እንደማይገባው የተገኘው የድል ትርፍም እጅግ ጎልቶና ተጋኖ የተነገረለት እንደሆነ በወቅቱ ከነበረው ኢትዮጵያዊ ታሪክ ጻፊዎች ልክ እውነተኛና ትክክለኛው ታሪክ ሰፍሮ የሚገኘው በጣሊያን ታሪክ ጻፊዎች እንደሆነ የነሱን ጽሑፍ ያላካተተ ታሪክ እውነተኛነቱ የሚያጠራጥር እንደሆነ በአበሻው የሚነገረው ታሪክ በቃል ካንዶ ዳንዶ የተላለፈ መረጃ የጎደላቸው ናቸው የሚሉ ነበሩ። ይህንን በስፋት ሲያስረዱ አስተማሪም ወዳጅም የነበረው ሮቢንሰን የተባለ ታሪክ ተመራማሪና ጻፊ ባዶዋ ጉዳይ መጽሐፉ የጻፈ ቢሆንም የመጽሐፉ ገጽ አብዛኛው ያዘው ስለምንሊክ ብቻ ሲሆን ስለቴጌ ጣይቱ የጻፈው ምንም ነገር የለም። ጻፊ ትእዛዘ ገብረስላሴም እዛ ሆኖ ያዩትንና የሰሙትን ብቻ የጻፈው ስለሆነ የሁለቱም ጽሑፍ ሁሉን ጉዳይ ያላሟላ ውስን ታሪክ ያዘ ነው ብለው አጼ ምኒልክን ሲወቅሱ ደግሞ እንግሊዝ፣ ፈረንሳይና ጣሊያን ኢትዮጵያ ላይ አንድ ሁኔታ ከደረሰ የሚይዙትን የኢትዮጵያ ግዛት በመከፋፈል ሲያሰሙ አጼ ምኒልክ ይህንን ያወቁ ዝም ብለው አልፈዋል። አጼ ዮሐንስ ጣሊያንን አናስገባም ሲል ምኒልክ ግን ከጣሊያን መሳሪያ ለመቀበል አጼ ዮሐንስን ላለመርዳት ውል ተዋውለው መሳሪያ ወስደዋል። ይህ ሁኔታ ሲታይ ከሁሉ ነገር ይልቅ ለስልጣናቸው ይጓጉ እንደነበረ ማስረጃ ነው ብለዋል። አጼ ዮሐንስ ሲሞቱም ጣሊያኖች ኤርትራ እንዲገቡ ፈቅደው ለጣሊያን አስመራን ይሰጡናቸው። ስለዚህ በትግሬ አይን ሲታይ ጣሊያንን ያስገቡ እሳቸው ሲሆኑ የውጫሌን ሁሉም በተመለከተም ያንቀጽ 17ን ጉዳይ ሲያወላውሉ የቆዩና ምንም ማድረግ ያልቻሉ መሪ በማለት የምኒልክን ደካማ መሆን አጉልተው ለማሳየት ሞክረዋል። አጼ ምኒልክ ደካማና ወለዋይ ነበሩ የሚለው አባባላቸውን በዚህ ብቻ አላቆሙ። ጣሊያን ምሽግ ለመስራት በማሰብ ጊዜ ለመግዛት ስምምነት ለማድረግ ሲጠየቅ ስምምነት አድርገው ምሽግ እንዲሰራ ጊዜ ሰጥተዋል። በኋላም ማስለቀቅ ሲያቅታቸው ራስ መኮንን ይሄንን ያደረከው አንተ ነህና ተወጣው በማለት ብዙ ሰው እንዲገደል ምክንያት ሆነዋል። ጦርነቱም ይጀመር ብለው አዋጅ አውጥተው ከዘመቱ በኋላ ያስከተሉት 100,000 ጦር ትግራይ ውስጥ ብዙ በመቆየቱ ጦሩ እንዲመለስ ፈልገው ነበር ሲሉ ከሷቸዋል። ጣሊያን ወደ ጦርነቱ ቦታ ሲንቀሳቀስ በሶስቱ ቦታ ሰራዊቱን ከፍሎ በኋላ ለመገናኘት እቅድ ያወጣ ሲሆን ያ እቅድ ሳይሳካለት በመቅረቱ ኢትዮጵያ ልታሸንፍ የቻለችው በዚህ እድል በመጠቀም ነው። ይህ እድል ባይገኝ ኖሮ የጦርነቱ መልክ ሌላ ይሆን ነበር። እንደውም መሃል የነበረው ጦር ገፍቶ በመሄድ ጥቃት ሰንዝሮ ስለነበረ የኢትዮጵያ ጦር ማፈግፈግ ጀምሮ ነበር። በዚህ ጊዜ ምኒልክ የት እንደገቡ አይታወቅም። ጣይቱ ጦሩን አበረታተው እንደገና የመጣውን ጦር እንደመለሱት ማሸነፍም እንደቻሉ ተናግረዋል። በመጨረሻም ንግግራቸውን ያጠቃለሉት ጦርነቱን ኢትዮጵያ አሸነፈችው በእድል ነው። የተገኘውም ድል አንዱ የጣይቱ በዛን ዘመን ላይ መገኘት፣ ሁለተኛው ደግሞ የጣሊያን ሰራዊት ባወጣው ቅድ መሰረት አለመገናኘቱ ነው በማለት ነበረ። ይህ ከብዙ በጥቂቱ ከትንተናቸው የተቀነጨበ ሲሆን ንግግራቸው ያደዋን በዓል የድር ብስራት እንዲያንጸባርቅ የተጋበዘ የአበሻ ደም ያለው ሰው ንግግር ሳይሆን በመሸነፉ የተበሳጨ የጣሊያን ሰራዊት አዛዥ ቁጭትና ንዴቱን የገለጸበት አይነት መስሎ የሚታይበት ነበር። ይህም በመሆኑ ንግግራቸው ተቀባይነት ከማጣቱም በላይ ቁጣን ቀስቃሽም ሆኗል። እድሉን ያገኙ ተናጋሪዎችም በንግግራቸው የታሪክ መዛባት እንዳለበት፣ ድሉም የተገኘው በእድል ሳይሆን እቅድ ባለው አመራር እንደሆነ አስረድተዋል። በዚህ ዙሪያም ለፕሮፌሰሩ ጥያቄዎች ቢቀርብላቸውም በጣሊያን መዛግብት ሰፍሮ እንደሚገኝ ከመግለጽ ውጪ አጥጋቢ መልስ ሊሰጡ አልቻሉም። በበኩሌ በዚህ ባዶዋ የድል ቀን አከባበር ላይ እንድገኝ ተጠርቼ የሰማሁት ስድብና ማንቋሸሽ ያልጠበቅኩት በመሆኑ አስደንግጦኛል። የተዋረድኩና የቀለልኩም አይነት ስሜት እንዲሰማኝ አድርጎኛል። በሌላ በኩል ደግሞ መማር ያውን ፕሮፌሰርነት ደረጃ መድረስ እንደዚህ ታሪክን የሚያዛባና የሚናገሩትን እንኳን አስተካክሎ ማስቀመጥ ካላስቻለ፣ ህዝቡን ካስናቀ፣ መሪን ካዋረደ ጥቅሙ ምኑ ላይ ነው የሚል ትዝብትም ፈጥሮብኛል። እንደማስበው ከሆነ ፕሮፌሰሩ ወይ የመጡበትን አላማ ያውቁም አለያም እሳቸው የሚፈልጉትን ለመናገር ብቻ የፈለጉ እንጂ ስለ አድዋም ሆነ ስለ ታሪክ የተጨነቁ አይመስሉም። በሌላ አነጋገር የእሳቸውን ሁኔታና አባባል ስናየው አንድ ሰው ቤቱ ያቅሙን ድግስ አድርጎ የኔ የሚላቸውን እንግዶች ጠርቶ የዛሬው ቀን አባቴ ከጠላት ጋር ገጥመው ያሸነፉበት ቀን ነውና ደስታዬን አብረን እንድናሳልፍ ነው የጠራዋቸው ብሎ ለተሰበሰበው ሲናገር ከተጠሩት መሃል አንዱ ተነስቶ ኤዲያ የአባትህን ድል እንደ ድል ቆጥረ ይሄን ሁሉ ለማድረግ ባልተገባ ነበር። ድሉ እንደዚህ መጋነን የሚገባው አይደለም። እንደውም እንደ አባት ወላዋይነትና ደካማነት ቢሆን ኖሮ እድሉ ሽንፈት ነበር። እናት ብልህ ስለሆኑ እድልም ስለቀናቸው ነው ያሸነፉት። ይሄንንም ካንተ አባት ጠላቶች ከጻፉት ልረዳች ይያለው ብሎ እንደማለት የሚቆጠር ፈሬ ለቀቀ ዘለፋ ነው። ያገሬ ሰው በጨዋታ መሐከል ከአርስቱ ጮቶ ሰው ሲዘላብድበት አቶ ከሌ አሬ በቃል ምንድነው አፍ እንዳመጣ መናገር እጅ እንደቆረሰ መግሮስ ብሎ ያስቆም ነበር። እኛ ግን ይሄን ለማለት እንኳን እድል እንዳናገኝ ያለንበት ሁኔታ እናጋጣሚ ሳይፈቅድልን ቀርቶ እንደተሸማቀቅን አድምጠን እንደተሸማቀቅን ወተናል። ፕሮፌሰሩ በደስታ ሲፍነከነኩ እኛ አንጀታችን ተቃጥሎ ሆኖ እንደተቃጠልን አድረናል። በመሰረቱ ስላደዋድል ለመናገር ምን ልክም መስደምን አመጣው ለቴጌርሶ መጽሐፍ ስለጻፉላቸው እሳቸውን ለማመስገን ምን ልክ መበሻቀጥ ይገባቸዋል ወይ? የአደዋድልም እስከዚህ የሚያኮራ አይደለም በደል የተገኘ ነው ማለትስ ብልህነት ነው? እዚህ ጋር ሽቅብም ቢሆን ያያየው ምክር ቢጤ ልስጦት ምንም አድርገው ሆነ የገቡበት ገብተው አለስልሰውም ሆነ አቃንተው ምን ልክን ያዋረዱ ፕሮፌሰር ከመባል ይዳኑ። አለበለዚያ ግን ዛሬ ተናገሩት ንግግር እንዲሁ ተሰምቶ የሚቀር አይሆንም። ነገ ምን ልክ በተነሱ ቁጥር ስሙ እየተነሳ መዘባበቻ መሆኑ አይቀርምና አስቡበት። እቴጌ ጣይቱ የፈጣን አይምሮ ባለቤት እንደነበሩ እኛ ብቻ ሳንሆን ብዙ ጸሐፊዎችና በወቅቱ የነበሩ ሰዎች ሁሉ የመሰከሩላቸው መሆኑን ማንንም አይክድም። በዚህም እንኮራባቸዋለን። እቴጌ የነበሩት ደረጃ የታሪክ አጋጣሚያቸውም ስማቸውም እንዲገን ማድረጉ አልቀረም እንጂ ኢትዮጵያ ብዙ ብልህ ሴቶች ያፈራች ሀገር ናት። ሴቶች ደግሞ በተፈጥሮ ለመላና ለዘዴ ከወንድ ይልቅ ፈጣን እንደሆኑ በማያጠራጥር ሁኔታ የታወቀ ነው። እርሶም ተሳሳቱ እንጂ ባለቤትዎን ወይንም ካሎት የተጠሩበትን ሁኔታ ገልጸው ምን እንደሚናገሩ ቢጠይቁ ኖሮ ከዚህ የተሻለ አቀራረብ ይዘው እንዲገኙ በመከሩዎት ነበር። ለማንኛውም የተናገሩትን በዝርዝር ካላይ ስላቀረብኩት እኔ ሳልሆን የታሪክ አዋቂዎች በተለይም ስላደዋ ጠንቅቀው የሚያውቁ ምሁራን ታሪክን አስተካክለው በማቅረብ እንደሚያርሙት አልጠራጠርም። ሌላም ጥሪ አለኝ። የፕሮፌሰር አፈወርቅ ገብረስላሴ መጽሐፍ ያነበብክ የተማርክ የጻፊ ትዛስ ገብረስላሴን ያደዋ ታሪክን ሰነድ የመረመርክ የፕሮፌሰር ባህሩ ዘውዴን የጳውሎስ ኞኞን የተክለጻድቅ መኩሪያን የብላቴናን ጌታ ሁሪ ወልደስላሴን መጽሐፍ አብጠርጥረህ የምትተውቁሉ የፈጠራ ወሬ የውሸት ታሪክ ነው የምትተውቀው ተብለሃል። ታሪክ ተለውጦ ቀርቧል። ንጉስ ሚኒሊክ ወላዋይ ተብለውልሃልና ውለሳታድር መልስ ሰጥ። ጥቁር ሆኖ ሚኒሊክን የሚያንቋሽሽ ባርነት የመረጠ ብቻ መሆኑን ያላወቀ ምሁር ተነስተዋልና ዝም አትበል። ጻፊና ጋዜጠኛ ከያለህበት ውጣ። ብርዕንም ምዘዝ። እቴጌ ጣይቱን ለማጉላት ሚኒሊክ የሚሰደውበት ምክንያት እንደሌለ ተናገር። ፕሮፌሰር ኃይሌ ላሪቦ፣ ፕሮፌሰር ፍቅሬ ቶሎሳ፣ ዶክተር ሹመት ሲሻኝ ምስክርነታቸውን ስጡ። ራስ መንገሻ ዮሐንስ እቴጌ ጣይቱ ብቻቸውን ሲታገሉ የት ነበሩ? ራስ ሚካኤል አሊ በጦርነት ጊዜ የት እንደገቡ አይታወቅም ወይ? ራስ ወሌ ብጡል ጦራቸውን የት ይዘው ፈርጥጠው ነው ጦርነቱ በድል የተገኘው? ራስ አባተ በኋላው የሚነገርላቸው ሁሉ ውሸት ነው ወይ? ደጃዝማች ባልቻ ሳፎ ያ ሁሉ ግጥም ያ ሁሉ ዘፈን ከምንሊክስም ጋር እየተነሱ የሚወደሱት ተጋኖ እንጂ አልተዋጉም ወይ? እነ ባሬቶ እነ ደቦር ሜዳ እነ አርሞንዲ እነ ማቴዎስ የተባሉ የጣሊያን ጦር አዛዦች በእድል ነው ወይ የተሸነፉት? በእድል ነው ወይ የተማረኩና የፈረጠጡት? ኦነቱን ንገሩን። ታሪክ ተወላግዷልና አቃኑ። ይችብረዛ ይችድለዛ ይቼ ታሪክ ቡርቦራ እንዳትሰፋ ኃላፊነት አለባችሁና ዝም አትበሉ። ፕሮፌሰር ሆይ ማንንም ኢትዮጵያዊን ያጣመሙትን ታሪክ አቀርቅሮ እንደማያልፍ አወቁ። ፊት ለፊታችን ታሪካችን ሲታጠፍ ዝም ብንል ከርሶ በላይ ተወቃሾች ያደርገናልና የህሊናው ቀሳ ተሸካሚዎች አስኩንም ያስቀረናል። ስራጼ ምንሊክና ስላደዋ ድል የሚያትቱት ብዙ የታሪክ መረጃዎችና አሁንም ታሪካዋቂዎች እንዳሉ አይዘንጉ። ወርቆ ቢጠፋ እንኳን ሚዛኑ አይጠፋም። የታሪክ ፍቅፈቃ ሙከራዎችን ያቆሙ። ለመሆኑ አጼ ምንሊክ ባደዋ በተቀናጁት ድል የነጻነት ተጋድሎ መሪዎች ጉባኤ ምንሊክ በሌሉበት የአፍሪካና የመላው ዓለም ጥቁር ህዝቦች የነጻነት ተጋድሎ መሪ አድርጎ መምረጡን ያውቃሉ ወይንስ አያውቁም? ይህንንስ ያገኙት በእድል ይሆን? እቁ የታሪክ ተመራማሪ ጆርጅ በርክሌይ ያደዋ ጦርነትና ዳግማዊ አጼ ምንሊክ በተባለው መጽሐፋቸው ያደዋ ጦርነትን ሐቅ ከሙሉ መረጃው ጋር ጽፈው ይገኛሉ። ያንን ማንም ሊሰርዘውና ሊደልዘው አይችልም። ጀነራል አልቤርቶ የተባለ የጦር አዛዥ መማረኩ፣ ጀነራል ባራቶኒ ሸሽቶ ማምለጡ በድል የተገኘ ድል ላለመሆኑ ምስክር ነው። ጦርነቱ የተካሄደው በተቀነባበረ የጦር ቅድ፣ በወታደራዊ መረጃ፣ በዲፕሎማሲያዊ ስራና በፖለቲካ ጥበብ ነበር። በወቅቱ አጼ ምኒልክ የኢትዮጵያ ሀገራዊ ክብርና ጥቅም ህልውናና ልዕልና በውድ ካልሆነ ደግሞ በግድ ማስጠበቅ ይገባቸው ስለነበረ ይሄም ያንድ መንግስት ዋነኛ ግዴታና ኃላፊነት በመሆኑ በድፍረት የመጣባቸውን የጠላት ጦር በጦርነት ከመቅጠም ውጪ አማራጭ እንደሌላቸው አውቀው አስፈላጊውን ጊዜ በመምረጥ ጦርነት መቅጠማቸው በፖለቲካ ጥበብ ብልጫውንም ድል ነው። በወታደራዊ መረጃ ሚሊተሪ ሴኩሪቲ ኢንተለጀንስ በወታደራዊ መረጃ በኩል ደግሞ በባሻይ አዋሎም ሀረጎት አማካኝነት በተገኘ መረጃ በመታገዝ ሰለጠነ የተባለውን የአውሮፓ ኃይል ለማሸነፍ አስችሏል። ጣሊያኖች ከመሸጉበት እንዲወጡ በማድረግ ባልፈለጉት ቦታና ባልመረጡት ጊዜ ወደ ጦርነት እንዲገቡ ተደርጎ ለሽንፈት እንዲበቁ ያደረጋቸው ወታደራዊ መረጃ በመኖሩ ነው። ወታደራዊ ሳይንስ በተመለከተም ለጦርነት የተንቀሳቀሰ ስራይት ባንድ ቦታ ሰፍሮ ጦርነቱ እስኪጀምር ብዙ ጊዜ መቆየት ወታደራዊ ስነልቦናን እንደሚጎዳው በማወቅ ስሜቱ እንዳይቀዘቅዝና በሎጂስቲክ አኳያ እንዳይጎዳ የውጊያ ዝግጅቱንም አደጋ ላይ እንዳይወድቅ ስንቅም ጨርሶ እንዳይፈታ ቶሎ ወደ ጦርነት መግባት እንደሚገባ በማሰብ ጦርነቱን ለመጀመር ጣሊያኖች ወደ መሸጉበት ከመሄድ ይልቅ እነሱ እንዲመጡ የተሳሳተ መረጃ እንዲደርሳቸው በማድረግ ጠላት በወታደራዊ ሳይንስ በመበለጡ ለሽንፈት ሊጋለጥ ችሏል። በዲፕሎማሲያዊ በኩል ደግሞ አውሮፓ ውስጥ በተቀመጡት በራስ መኮንንና በግራዝማቸው ሰይፍ በኩል ይሰራ ስለነበረ እጅግ አኩሪ ድል ተገኝቷል። ኢትዮጵያውያን ያልሰለጠኑ በመሆናቸው በያዟቸው ምርኮች ላይ ሰባይነት የጎደለው ድርጊት ይፈጽማሉ ብለው የአውሮፓ ጋዜጦች ይጽፉ ስለነበረ ግራዝማቸው ሰይፍ ይህን በማስተባበል ምርኮኞቹ ሰባይ ክብራቸው ተጠብቆላቸው እንደተያዙ በመጽሐፍ ይገልጹ ነበር። እንደውም አውሮፓውያን እንደፈሩት ሳይሆን ምናቸውም ሳይነካና ሳይጎድል ወደ ሀገራቸው እንዲገቡ በመደረጉ ኢትዮጵያ ዲፕሎማሲያዊ ስልጣኔ እንዳላት ልታስመሰክር ችላለች። ከ100 ዓመታትም በላይ ከብዙ ሀገሮች የዲፕሎማሲያዊ ግንኙነት ያላት ብቸኛው አፍሪካዊት አገር ኢትዮጵያ ብቻ እንደሆነች ይታወቃል። ይህን የመሰለ የሚያኮራ ታሪክ ያለው ድልና በጥቁር ህዝቦች ዘንድ አንጸባራቂ የነጻነት ብርሃን የሆኑትን የአጼ ምኒልክን ታሪክ የሚያውቅ የነጻነትን ጥቅም የተረዳ ሰው የድሉን ትንሽነት የምኒልክን ወላዋይነት ሲነገረው ምን ያክል እንደሚያዝን እንደሚቆጣና እንደሚበሳጭ ለማንም ግልጽ ነው። እኔም ያድዋን የድል በዓል ለማክበር ሄጄ የደረሰብኝ ይሄ ነው። ከሁሉም የከረከነኝን በድጋሚ ጠይቄ እንለያይ። እንደውበት አረ ስለውነት እምዬ ምኒልክ ወላዋይ ነበር ወይ?
በመግቢያው ፕሮግራማችን ላይ እንደገለጽንላችሁ እንግዲህ የተለያዩ እንግዶችን እናስተናግዳለን ብለናል። የወለላይን ጽሑፍ አሰምተናል። እንግዲህ አድማጮች ከዚህ በኋላ ጽሑፉን በተመለከተ የተሰማችሁን በተለይ በቦታው የተገኛችሁ ጽሑፉንም የሰማችሁ ምን እንደሚሰማችሁ በስልክ ቁጥር 0819100 እየደወላችሁ አስተያየታችሁን መስጠት ትችላላችሁ። ከዛ በፊት ግን የጽሑፉ ባለቤት የሆነውን ራሱን ወለላይን ጻፊውን ባየር ላይ ኢዘን ቀርበናል። ተናስተልኝ
እንደምን አለ አመት?
ድምጽ ትንሽ አይሰማኝም።
እንደምን አለ አመት? አሁን ሳይሰማም?
አሁን ይሰማኛል። ሰላም ነው?
ሁሉ ጥሩ።
ግን በጣም በጣም ልብህ የተነካ ይመስላል፣ መንፈስህ የተረበሸ ይመስላል። በዚህ ፕሮፌሰር ተከስተ ባቀረቡት የአጼ ምኒልክ ታሪክ ላይ እንዴት ነው በቦታው ስትገኝ ቅስምህ የተሰበረ ነው መሰለኝ በጽሑፍ ካየሁት?
አዎ፣ ምትክ ያልተበቁት ነገር ነው። ለነገሩ የሆነው እኔም ግጥም ይዤ ነበረ።
ኦኬ።
የአድዋን ታሪክ የሚያደምቅ
ምን ይሰራል እንደዚህ ቦታ ተነግሮ? ስለ አድዋ እንዲህ ተቀሎ ተነግሮ ምኑን አቀረብኩት ብለህ ታውቀው?
አይ አቅርቤዋለሁ። ማቅረብማ
ኦኬ።
ያው ይዤ ሄድኩትን ግን ያው ስለ አድዋ እንደዛ ሲናገር ትንሽ ሲነገር አስቸጋሪ ሁኔታ ነበር የሚሰማ። ደንግጠህም ዝም የምትልበት ሁኔታ ነበር የተፈጠረው። በእርግጥ የኛው ልጆች ትንሽ ሀሳቦችን ለመናገር ሞክረው ነበረ። ያው ያለውን ሁኔታ ግን ሙሉውን ጽፌዋለሁ። የተሰማኝንም ምንም ያለኝንም ነገር ከዚህ ትንሽ የሚጨምረው ነገር ቢኖር በሄድንበት ቦታ ባለንበት አካባቢ በግለሰብም በስብሰባም ይህን በመሳሰልም ቦታ ቢሆን ታሪካችን ሲጠፋ ሲበላሽ ወይም ሌላ መልክ ይዞ ሲመጣ ዝም ማለት እንደማይገባን ነው ላሳስብ የፈለኩት እኔ። ያ ዝም ብለን ካለፍነው አደጋ ያስከትላል። መጪው ትውልድ የሌለ ታሪክ ይዞ ይሄዳል። አዲስ ታሪክ የዳበረ ታሪክ ይያልን አዲስ ታሪክ ይገነባል ማለት ነው። ያን ለእንትን ለማለት ነው ለትውልዱ ወይም ለሌላው ሰው ምሳሌ ለመሆንና ትክክል አለመሆኑንም ለመግለጽ ነው ያንን ያደረኩት። ሁለተኛው ነገር አንድን ሰው ለማድነቅ ሌላን ሰው ማበሻቀጥ ወይም ማሳነሱ ማየት ምንም ማቅረብ ተገቢ አይመስለኝም። ያንን ሰው በቀጥታ ማድነቅ ይቻላል። በዛው ባደነቁት ሰውዬን ደግሞ እንትን ያላደነቁትም ሰው ደግሞ በዛው ማድረግ ይቻላል። አላደንቀውም ብሎ መናገር ግን አንድን ሰው ከፍ አድርጎ ሌላን ሰው መሰደቢያ ማድረግም ትንሽ ተገቢ አልነበረም።
ግን አንዳንድ ሰዎች ጋር ስወያይ የታሪክ አዋቂዎች ምንድነው የሚሉት እቺ የፖለቲካል አላማ አላት የሚሉ አሉ። እንግዲህ ይሄኔ ማመለካከት አይደለም ግን አላማ አለው። በእውነት እቴጌ ጣይቱን ለማድነቅ ተብሎ ሳይሆን ዋናው አላማው የአንድነት ምልክት የሆኑትን አጼ ምኒልክን ማውረድ ነው። ያ የአንድነት ምልክት ኢትዮጵያኖች ለአንድነት የሚሰባሰቡበት ያ ምልክት ከተዋረደ ኢትዮጵያኖች እንደገና በሌላ አንድነት ኃይል ስም ለመሰባሰብ ጊዜ ስለሚፈጅ ያንን ለማድረግ ተብሎ ነው እንጂ ጣይቱን ለማድነቅ አይደለም። ጣይቱም እዛ ላይ የተደነቁበት ምክንያት ሙሉ ለሙሉ የኢትዮጵያን ጀግኖች ይጠላሉ እንዳይባሉት ፕሮፌሰሩ ዋናውን የአንድነት ምልክቱን አንቋሸው ጣይቱን ተመልከቱ። በዚህ በኩል ደግሞ ጣይቱን እኮ አደነቁኝ ሰውዬ። ስለዚህ ሪዝነብል ናቸው፣ ኖርማል ነው፣ ሎጂካል ናቸው፣ የክፋት አይደለም እንዲባሉ ያደረጉት ነው እንጂ ጣይቱን ለማነቅ አይደለም። ዋናው አላማው ህዝብ የአንድነት ምልክት የሆኑትን የኢትዮጵያኖች አንድነት ምልክት የሆኑትን አጼ ምኒልክን ለመጣል ነው። እሳቸውን ከጣሉ ኢትዮጵያዊው የአንድነት እንትኑ ይቆሽሻል የሚል ነው የሚለው አሉ። አንተ እንዴት ታየዋለህ?
እኔ በወቅቱ መቼም ለዚህ ነገር ወይ ሰውየውን አስቀድሞ ማወቅ ወይም ደግሞ ስለ ፖለቲካ ጠለቅ ያለ ነገር ማወቅ የሚያስፈልግ ይመስለኛል። እኔ በወቅቱ ግን እከታተልና ሰማ የነበረው ከሰውየው ቀጥታ የሚተላለፈውን ሁኔታ ነው። ከሰውየው ደግሞ ቀጥታ የተላለፈው ሁኔታ ስህተት ነበረው። እኔ እንደማስበው በዛ መልክ ነው እንጂ ያየሁት እኔ አሁን በምትለው መልክ አልነበረም። አካሄድም አጻጻፍ የሚያስቀመጥኩትም ቀጥታ የተናገሩትን ያላቃቸውም ሰውየውን ከዛ በፊት ማይቻቸው አላቅም። ቀጥታ ከተናገሩት ሀሳብ ተነስቼ ብቻ ነው ልጽፍ። ያንን ግን አሁን ባለቀው መንገድ ለመጻፍ ግን ትንሽ ምርምሮች እንዲህ ቢሆን ይሄ ነው የሚሉ ነገሮችን ይጠይቃል። በዛ መልክ አልሄድኩም እኔ በዛም መልክ አልተመለከትኩትም።
የተለያዩ ተመራማሪዎች የተለያዩ ሰዎች የተለያየ አመለካከት ይኖራቸዋል ለነገሮች ምንድን ነው ለዚህ ምክንያቱ መንስኤው ምንድን ነው ለሚሉት መልስ ለመስጠት ሲሞክሩ የተለያዩ መላምቶችን ያስቀምጣሉ። በነገራችን ላይ ወለላይ ያንተን ጽሁፍ በተመለከተ አንድ የሰማሁት ሌላ ምንድን ነው ለንደን ያለ የኢትዮጵያ ሬዲዮ አሰምቶት ህዝብ እየደወለ ብዙ ሐሳቡን ሰጥቶበታል። ተጨቃጭቆ ተናዶ ብዙ ህዝቡ ተበሳይቶ ምናምን ይል ወሬ ሰምቼ ነበር። ሰምተሃል? ይሄንን
ልኮልኛል፣ ክሊፑንም ልኮልኛል። ግን በቃል ነው የነገረኝ። ብዙ ሰዎች ከዛ ከሚባለው ሬዲዮ በሚተላለፈው ሁኔታ ሉሲ ነው የሚባለው ሬዲዮ ብዙ ሰዎች በጣም ከፍተኛ ተቃውሞ አሰሙ። ምናልባትም ቀጥሎ ይሆናል ለሚቀጥለው ሳምንት ብሎ ልኮልኛል። ያው ደግሞ በስተመጨረሻውም ላይ በዚህ በክሊፑ ላይ እንደሰማሁት ከሆነ ቀጥታ ንግግር ሳይሆን ከድሮ ፋይል ፕሮፌሰር ማሞ ሙጬንም አቅርቦ ስለ አድዋ የተናገሩትን ነገርም አብሮ ክሊፑ ላይ አለ። ይሄን ሰምቻለሁ።
ባለፈው እኛም ፕሮፌሰር ኃይሌ ራሪቦን አቅርበን ነበር በአድዋና በምኒልክ ጉዳይ።
አዎ አሁንም በየቦታው እየቀረቡ ነው። ቀጥታ እንዲተባለ ተብሎ ሳይሆን የሚጠየቁት ያው በዚሁ ዙሪያ ያለው ነገር መልስ እንዲያገኝ አንዳንድ ጠያቂዎች እየጠየቋቸው ነው ያሉት። ሌሎችም ጸሐፊዎች ዶክተር ተድላ እየጻፉ ነው ያሉት እና ሐረር ወርቅ እየጻፉ ነው ያሉት።
ያንተን ያደነኩት አንደኛ እውነት ለመናገር እኔ እዛ ቦታ ብሆን ኖሮ አንተ ያደረከውን እያንዳንዷን ቃል በቃል የመጻፏን የሚሳካልኝ አይመስለኝም። ግን ያንተን ያደነቁት በጣም ብዙ ነጥቦችን ቃል በቃል ይዛል። ሌላው እዚህ ጽሑፍ ላይ ያደነቁት ምንድን ነው? አዳምጣችሁ ዝም አትበሉ። እነ ገሌ የታሪክ አውቂዎችን ስም እየተሰማ መልስ ስጡ። እውነት ነው ወይ? ይሄ ዝምታ እየገደለን እኮ ነው፣ እያጠፋን ነው። ይሄ ዝምታ ያልሆነ ነገር ሁሉ ሲባል ቤታችን ቁጭ ብለን ሆዳችን ድብን እርር እያለ ዝም እንላለን። ትክክል አይደለም እንኳ ማለት አልለመድንም። ለምን እንደሆነ አላውቅም።
አይደለም ማለት ይገባናል። በሌላው በኩል ቃል በቃል እንዴት ያስከው ላልከው ሁኔታ
ትቀዳው ነበር።
ያገዙኝ ሰዎች አሉ፣ በተለይ ፎከስ ቴሌቪዥን ለመቅዳት የሞከሩ ሰዎች አገዙኝ። መጨረሻ ላይ ፈልጋለሁ ብዬ ስል እሱን እንትን አግዘውኛል። ማለት ያው የራሴም ትንሽ ነገሮች ጽፌ ይዤ ነበረ። እኔ በቃ ጥያቄውንም ምኑንም አቁሜ ወደሚሉት ነገር ብቻ ተኮርኩ። አሁንም ቢሆን እንዳልከው አንተ ዝም ማለት አይገባንም በአንድ ነገር ላይ።
በጣም ጥሩ ወለላይ፣ በጣም በጣም እጅግ በጣም አመሰግናለሁ። ይሄ በቀላል የሚረሳ አይደለም። አድማጭ አለ፣ እስቲ ዝም አትበሉ እንዳልከው ይኸው አሁን ደውሏል፣ መስመር ላይ ሰው አለ መሰለኝ። በጣም እጅግ አመሰግናለሁ። ጤና ይስጥልኝ።
ሰላም ሁኑልኝ።
አሜን። ሃሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ጤና ይስጥልኝ። ለእርሶም ጌታ
እሰማለሁ
በሚገባ።
ኦኬ፣ እኔ እንኳን ወደ ላይም ሳይወጣ ጥያቄውን መጠየቅ ነበረ። እኔ በወቅቱ እዛው ቦታ ነበርኩኝ። ሙሉ ለሙሉ ቀድቸዋለሁኝ፣ በአውዲዮም በቪዲዮም ለማሳየትም አሳፍሮኛል። ለነገሩ
ለምንድን ነው ያሳፈረ?
ታሪካችን ወደ ታች ወርዶ ባልሆነ ነገር ሲወራ በጣም አሳፍሮኛል። እኔም የተጠራሁት እንደዚሁ አድዋን በዓል ለማክበር ነበረ። የእኔ ጥያቄ ግን ኢትዮጵያዊ ጠፍቶ ነው ወይ የሌላ ሀገር ዜጋ ስለ አድዋ ሊያስረዳን የመጣው? ያንን ማድረግ ለምንድን ነው ያልተቻለው? ኢትዮጵያዊ ምሁሮች አሉ፣ ኢትዮጵያዊ ሰዎች አሉ፣ ታሪክን በደንብ ተደርቆ። በእኔ አመለካከት አሁን ይህ ሰውዬ የጎረቤት ሀገር ሰው ናቸው እና ያንን ለምን እሳቸው እንደተጠሩ ግራ ገብቶኛል። ምንም ተመራማሪ እንዲሆኑ ኦፖዚት ነው የቀረበው ብዬ ወይም በተሳሳተ መንገድ የቀረበው። ሁለተኛው ደግሞ ሌላ አማርኛ ቋንቋም እየደገፍናቸው ነበረ ንግግሩን የተደረገው።
በነገራችን ለናፓርትና ቋንቋ መግቢያ ባ ነው እንጂ ለእኔ ማለቴ ነው ቋንቋ መግቢያ ባ ነው። ግን ቢሆንም ደግሞ በተለይ አማርኛ ሴንሲቲቭ ነው ባለው የኢትዮጵያ ሁኔታ፣ ቋንቋውንም ባህሉንም ዘሩንም ለማጥፋት የሚሞከርበት ሁኔታ ስላለ በተለይ አማርኛ ላይ የሚደረገውን እንትን በጣም ነው እኔ የምቃወመው። እና መጠናከር አለበት ቋንቋውም ባህሉም ሁሉም ነገር። ግን እኚህ ሰውዬ የቋንቋው ችግር ስለነበረባቸው አንዱ ሲተች ምናለኝ ለእኔ ደውሉ ራሳችን እየረዳናቸው ነበር የሰደቡን፣ ራሳችን እየረዳናቸው ሰድበውን ወጣን አሉ። ምን ማለትህ ነው ብዬ ስጠይቀው ምንድን ነው ያለኝ፣ ያጥራቸው ነበር አማርኛው። ወንጀል አይደለም ቋንቋ ለማወቅ ወንጀል አይደለም። እውነት ለመናገር ግን ሰውየው መጨረሻ ላይ ምንድን ነው የተረዳሁት አለ፣ እኛው እየረዳናቸው በእኛው እርዳታ እኛኑ ባህል እንትን ታሪካችንን አንቋሸውብን ወጣን ሲለኝ ገረመኝ።
ይሄ ነው የተፈጠረው። እና አማርኛውንም ተፈልጎ ተዳሶ በዳዴ ሄዶበት ነው የሚመጣው። ለነገሩ ይገባናል ነገሩ። ግን ያ በመጀመሪያ ነው ጥያቄ፣ ኢትዮጵያዊ ሰው እዚህ ስቶክሆልም ውስጥ ወይም ሌላ ቦታ ላይ የሚኖር ሰው የለም ወይ የሚል እዛ መካከላችን ከነበሩት ጠያቂዎች ኃይለኛ ሰዎች ስለ ታሪክ የሚያውቁ ሰዎች አስቁሟቸዋል። ነገሩን ያደናገጣቸውም እሱ ነው።
ኦኬ፣ በጣም እናመሰግናለን። ሌላም አድማጭ አለ መሰለኝ። ይሄ ነገር ቀላል አይመስለኝም። ይህንን ዝግጅት ያዘጋጁትም በዚህ ላይ ወደፊት የሚመልሱበት ሁኔታ ይፈጠራል። እስቲ ለማንኛውም አመሰግናለሁ። ሀሎ፣ ጤና ይስጥልኝ።
ተናስል የኔ ተራ ነው።
ተከክል ጌታ የርሶ ተራ ነው።
ተናስል ጋሻ መድ እንደምን አላችሁ? መልካም ሰንበት። እንግዲህ
ተናስልኝ ላንተም መልካም ሰንበት እንመኝልሃለን የኔ ጌታ።
ፈጣው ስልክ ባቀለበት እናስል ምዛው ስብዬ ቃል ገባለሁ።
ሰላም ነው ግን
ደና ሁሉ ደና ነው። ጻሃኖም ያየው አትመስኮት ይሄ እንደው አዘንኩና ልክ የወለ ላይ ጽሁፋችን እንደው ዝም ማለት የለብኝም ፈጣሪ ፈይጠይቀኛል አልኩና እስቲ
ኦኬ
ኮሜንት ላድርግ ብዬ ነበር።
ኦኬ አሳጥረ ኮሜንት አድርግ ሌሎች ሰዎችም እየደወሉን ቀጥል ጌታዬ ቀጥል።
አሁን እንግዲህ ይሄ ነገር አንደኛ ጋባሉቱም ያው ህጋዊ ያገልባቸው እንግዲህ የምቆራረጥ ግዴታ አለባቸው። ምን ሰዎች ለአድዋ
ስልክ ይቆራረጣል። እንደገና ደውል አንተ እንደገና ደውል እስከዛ ሌላ ሰው እናስገባ ወይ ይቆራረጣል ስልክ። ኦኬ ሌላውን አስገባው። ሃሎ
ሃሎ።
አቤት።
ባሁን አስተያየት ለመስጠት ነው ያለሰበ
ይቀጥሉ ጌታዬ።
እሺ በመጀመሪያ ዝም አትበሉ እንደተባለው በወቅቱ ላይ በዛው ላይ መልስ ያው አፈላጊ ለመስጠትም ተሞክሯል። ዳይቨልት ወለላይን በእንደዚህ አይነት ጥሩ ሁኔታ ታሪክንም ሌሎችን ባገናዘቡ እንጂ መልስ መሰጠቱን በማድነቅ ዝም አትበሉ ከተባለ ስለአደዋ ኢትዮጵያዊ ወይ ብቻ አይደለም ይጮህ በመላ አፍሪካዊ በሙሉ ይጮሃል። ግለሰብ በተናገረው ላይ ማለት ነው ስለአደዋ የኢትዮጵያ ድል ብቻ ሳይሆን የመላ አፍሪካ ነው ወስቶ
ነው ማንም ታቦ ለምን ተናግሮታል?
ፍቃድ አንደገል እናጋል
ቀጥልና
በዚህ ላይ ምን ነው የጠሩት ሰዎች ግለሰብ የሚጠሩት ሰዎች ምን አይነት ሰው ነው የምንጠራው? ስለ ኢትዮጵያ ታሪክ ወይስ ስለ አድዋ ምን ያቃላልን የሚለውን ሳይቁ ከጠሩት የሚጠራን ግለሰብም ለወደፊት ምን አይነት ሰው ነው የሚጠራው የሚለውንም እንዲታይ ትምህርት ይሰጣል ብዬ ገምታለሁና ግለሰቡ በገንዘብ ስሙያውን የሸጠ ታሪክን አብዛብቶ ህዝብን ለሌላ ነገር ለማነሳሳት የቀረበ እንጂ ስላደዋ የተናገረው ነገር የለም ማለት ይችላልውና አመሰግናለሁ።
ኦኬ እንግዲህ አድማጮቻችን ግለሰቡን ወይም ታሪኩን የታሪኩን ተመራማሪ የኢትዮጵያ ድምጽ ሬዲዮ ወደፊት ለማቅረብና በዚህ ጥያቄ ላይ ከሌሎች የታሪክ አዋቂዎች
የጠሩት ስነማን ናቸው ይሄ ነገር ራሱ አጣያቂ ምን ታሪክን የሚያከሱ የተሻሉ የሚያውቁ ስንት ኢትዮጵያውያኖች አሉ? ስንት ኢቪን ኢትዮጵያውያኖች አይደለም ሌላ ሀገር ዜጎች ሊመሰክሩ ይችላሉ ስለዚህ ታሪክ። እናም የሚጠራውንም ማን ነው የሚባለውንም ትምህርት ይሰጣል ለሚቀጥለው ጊዜ የትግስተታት እየተሰራ
በጣም ጥሩ እና መሰግናለን ጌታዬ። ለማለት የፈለኩት ምንድነው የሰውን መብት ሪስፔክት ያረጋል ኢትዮጵያ ድምጽ ሬዲዮና እኚህ ባለሙያ የተናገሩትን ባየር ላይ እናቀርባቸዋለን ወደፊት ከሌሎች ባለሙያዎች ጋር ውይይት እንዲያረጉ ለመጋበዝ እንሞክራለን። ሌላ አድማጭ አለኝ። ሃሎ
እና እንደገና ተመልሼ መጣሁ።
እንኳን ደህና መጣህ ከተማ ቀጥል።
እኔ በጣም የሚያሳዝን ነገር ነው ይሄ። አንደኛ ጋባዦቹም ሊጠየቁ ይችላሉ ግን ጋቢ እንትን ችግር የለባቸውም። ግን ምን አይነት ሰው በአድዋ አድዋ ማለት አድዋ ኢትዮጵያንና ጥቁር ህዝቦችን ስለሚመለከት ይሄ የባንዳ ስብስብን መጋበዝ አያስፈልግም። ስለ አድዋ ታሪክ በንጹህ ልቦና የሚያውቅ ሰው የኢትዮጵያን ታሪክ የሚያውቅ የምኒልክን ታሪክ የሚያውቅ ሰው መሆን አለበት መጋበዝ አለበት እንጂ የባንዳ ስብስብ እኮ መጋበዝ ኢትዮጵያን የኢትዮጵያ አርበኞችንና ህዝቧን ማሰደብ ነው። የበእውነቱ ልቤ ነካኝ እና እኔ አንደኛ ለዚህ ሰውዬው ፕሮፌሰር ነው ለተባለው ይሄ ኢንተሌክቹዋል ሱሳይድ ነው የሚያውቀውን ወይም የሚያውቀው ዝገብቶ መፈትፈት በእውነቱ ተማርኩ ፕሮፌሰር ነኝ ለሚለው አጥያት ነው። እሱም ግዲ ፈጣሪ ጠይቀዋል። ግን ምንድን ነው ግድም ወላላ ያለው ይሄ ፖለቲካል ኮሬክትነስን ማቆም አለብን፣ መዋየት መናገር አለብን። አለበለዚያ የሚቀጥለው ጀኔሬሽን ይሄንን ሰምቶ ፕሮፌሰሩ እንዲህ ብሏል አይ ምኒልክ ምን ማመን ይላል? ምኒልክና እቴጌ ጣይቱም መለየት ከኢትዮጵያ እንትን ማድረግ አይቻልም። እና ሰውየው አውቆ ያደረገ የተገዛ ይሄ ደም ውስጥ ያለ ስለሆነ ነው ምኒልክን እንትን መምታት የፈለገ
በጣም አመሰግናለሁ አቶ ከተማ። ብዙ አድማጮች አሉ፣ ዜናም እንደርሷል። መልካም ቀን እንመኝላለን። ግን አትጥፋብን ከተማ።
አልጠፋም ወገን፣ እንግዲህ ቀጥሉበት። ግን
መልካም ጤንነት እንመኝላለን። ሃሎ፣ ሌላው እንግዲህ ሃሎ። ሃሎ
ሃሎ፣ ጤና ይስጥልኝ። የኔ ተራ ነው?
ያው የርሶ ነው።
እሺ፣ እኔ ማስተያየት ለመስጠት ነበር በአርባ ጉዳይ ላይ የተሰማኝን ነገር እና ትልቁ ችግር አጠራርጌ ለመናገር እና ትልቁ ችግር ያለው ዝግጅቱን ባዘጋጁት ግለሰቦች በኩል ነው። ይህንንም ልል የቻልኩት ከዛ በኋላ ይሄ ጥፋት መሆኑን ብዙ ሰው ብዙ ኢትዮጵያውያኖች በተረዱበት ሰዓት ያወጡት የአቋም መግለጫ እጅግ ከሰው ጋር እጅግ ከኢትዮጵያኖች የማይጠበቅ ንግግር ነው እና ደግመንም ለዚህ ሰውዬ መድረክ እናዘጋጃለን፣ አዲስ ታሪኮችንም ለመስማት እንዘጋጅ ምናምን ነገር የሚል በጣም የሚያም ጽሑፍ ነው ያወጡት፣ ሶሻል ዲሞክራት ስም ማለት ነው። እና እነዚህን ሰዎችንም ማወቅ አለብን እና ለወደፊቱ በምናደርገው ግንኙነት ምናምን ማስተዋል አለብን ለማለት ነው። እና ትልቁን ኃላፊነት መውሰድ ያለባቸው ከፕሮፌሰር ተከስተ በኩል ይህንን ዝግጅት ያዘጋጁት አካላት ናቸው። ይህንን ለማለት ነው። አመሰግናለሁ።
በጣም እናመሰግናለን። እኛም ይሄንን በተመለከተ ለዝግጅቱ አዘጋጆች ጥያቄ ኦፊሻል ጥያቄ አቅርበን በዚህ ጉዳይ ላይ ኢትዮጵያውያኖች ጋር ውይይት እንዲያደርጉ ለማድረግ እንጋብዛለን። ያወጡትንም ጽሑፍ አይተናል። በጽሑፉ ላይ እንዳሉት ምንድን ነው ይሄ ሊያጨቃጭቀን ሊያስቆጣን አይገባም ነው ባጭሩ። በእኔ ጀነራላይዝ አደርገው ታሪክ ሁልጊዜ ይመረመራል ነው ያሉት። እንግዲህ እንደዚህ ካሉ ደግሞ የገባኝ እኔ ምንድን ነው ኮኖቴሽኑ፣ ታሪክ ይመረመራል ካሉ ፕሮፌሰር ተከስተ የተናገሩት ታሪክ አዲስ አውጥተው ትክክለኛ ታሪክ ያገኙትን ነው ለማለት ይመስላል። ለማንኛውም እሳቸው መብት ስላላቸው የመናገር መብታቸውን ሪስፔክት ስለምናደርግ እንጋብዛቸውና በዚህ ጉዳይ ላይ ከኢትዮጵያኖች ጋር ውይይት እናደርጋለን። ይሄንን ውይይት ግን ከዜና ፕሮግራማችን በኋላ ለመቀጠል እንሞክራለን። ሌሎችም አድማጮች የሚሰማችሁን አይ ትክክል ነው ፕሮፌሰር ተከስተ ያሉት ትክክል ነው ታሪክ መቀልበስ አለበት ወይም ትክክለኛ መውጣት አለበት የምትሉ ካላችሁም ደውሉልን፣ እናስተናግዳችኋለን። አሁን ወደ ዜናው ወስዳችኋለሁ። እንግዲህ 5 ሰዓት ሆኗል። ከዜናው ጋር መልካም ቆይታ።
እንደምንላችኋል አድማጮቻችን፣ ከቀኑ 15 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱን አበይት ዜናዎች ቀጥለን እናሰማለን። ሂዩማን ራይትስ ዎች የአውሮፓ ህብረትን ተችቷል። ታዋቂው የሰብአዊ መብት ተከራካሪ ድርጅት የሆነው ሂዩማን ራይትስ ዎች ለአውሮፓ ህብረት የውጭ ጉዳይ ክፍል ኃላፊ ለሆኑት ፍሬድሪካ ሙጋሪ በጻፈው ደብዳቤ የህብረቱ ልዑካን ቡድን አባላት ባለፈው ሳምንት በኢትዮጵያ ያደረጉትን ጉብኝት ተከትሎ ያወጣው መግለጫ እጅግ አሳዛኝ መሆኑን ገልጿል። ህብረቱ በኢትዮጵያ ውስጥ የሚታየው አፈና ለሀገሪቱ ዘላቂ ሰላምና መረጋጋት እንዲሁም ከአውሮፓ ህብረት ጋር በትብብር ለመስራት እንደማያስችል መግለጽ ነበረበት የሚለው ሂዩማን ራይትስ ዎች በኢትዮጵያ የሚታየው የሰብአዊ መብት አፈና ለስደተኞች መበራከት ምክንያት መሆኑን የህብረቱ አባላት ይገነዘቡታል ብሏል። በፈረንጆች አቆጣጠር ከህዳር 2015 ጀምሮ የገዢው ፓርቲ የጸጥታ ኃይሎች በመቶዎች የሚቆጠሩ ዜጎችን ገለው በአስር ሺዎች የሚቆጠሩትን ደግሞ ማቁሰላቸውን ያስታወሰው የሰብአዊ መብት ድርጅቱ በጥቅምት ወር የታወጀው የአስቸኳይ ጊዜ አዋጅ በዓለም አቀፍ ህግ የተፈቀዱትን የተቃውሞውን በሰላማዊ መንገድ የመግለጽ መብት እንኳን ያፈነ ነው ብሏል። የአስቸኳይ ጊዜ አዋጁ ከታወጀ ጊዜ ጀምሮ ከ20 ሺህ በላይ ዜጎች መታሰራቸውን በሚዲያና በሲቪክ ማህበራት ተቋማት ላይ የተጣለው እገዳ መቀጠሉን የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መራራ ጉዲናን ጨምሮ የፖለቲካ ድርጅት መሪዎች መታሰራቸውን የሚጠቅሰው ሂዩማን ራይትስ ዎች የተቃዋሚ ፓርቲዎችን ማፈራረስ፣ መሪዎችን ማሰር፣ ከዚያም በኋላ ከቀሪዎቹ ጋር እንደራደር ብሎ መጋበዝ ትክክል አይደለም ሲል አክሏል። እንደ ዶክተር መረራ ጉዲና የመሳሰሉ ለዘብተኛ ነገር ግን ጠንካራ ተቃዋሚዎች በድርድሩ እንዲሳተፉ ለጠቅላይ ሚኒስትሩ ሊነገራቸው ይገባ ነበር የሚለው ድርጅቱ ያለ በቂ መረጃና ግንዛቤ አሁን ለሚደረገው የፖለቲካ ድርድር ድጋፍ መስጠት የአውሮፓ ህብረት ከኢትዮጵያ ጋር ለሚኖረው ግንኙነት የሚበጀው አይደለም ሲል መክሯል። የአስቸኳይ ጊዜዎች ተግባራዊ የሆነ ባለበትና ለ18 ወራት የዘለቀው የሰብአዊ መብት ጥሰት በቀጠለበት ሰዓት ስለ ኢኮኖሚ ትብብር ማውራት ተገቢ ያለመሆኑንም ሂዩማን ራይትስ ዎች ገልጿል። በሜዲትራኒያን ሁለት ጀልባዎች መስመጣቸውን ተከትሎ ከሁለት መቶ በላይ መንገደኞች ሞተው ሊሆን ይችላል ተብሏል። ከሊቢያ ወደ ጣሊያን በማቅላት ላይ የነበሩ ሁለት ጀልባዎች በሜዲትራኒያን ባህር ላይ መስጠም አደጋ አጋጥሟቸው ከሁለት መቶ በላይ መንገደኞች ሞተዋል የሚል ስጋት ማሳደሩን የነፍስ አድን ሰራተኞች አስታወቁ። ያንዳንዳቸው ከአንድ መቶ በላይ ስደተኞችን አሳፍረው ይጓዙ የነበሩ ጀልባዎች ከአቅማቸው በላይ ሰው በመጫናቸው ምክንያት አደጋው ሊደርስ መቻሉን የስፔን የግብረሰናይ ድርጅትን ዋቢ በማድረግ ሮይተርስ ዘግቧል። ፕሮአክቲቭ ኦፕን አርምስ የተሰኘው ይህ ተቋም የሰው ህይወትን ለማትረፍ በተካሄደው ርብርብ አምስት አስከሬን ብቻ በፍለጋ ማገኘቱን ገልጿል። በነፍስ አድን ስራው በህይወት የተገኘ ሰው ባለመኖሩም ወደ 240 የሚጠጉ ተጓዦች ሊሞቱ ይችላሉ የሚል ስጋት ማሳደሩን የግብረሰናይ ድርጅቱ ተወካይ ላውራ ላኑዛ አስረድተዋል። የጣሊያን የባህር ኃይል አካላት በበኩላቸው ሐሙስ ከደረሰው አደጋ የሰው ህይወትን ለማትረፍ በተካሄደው ዘመቻ የአምስት ሰዎች አስከሬን መገኘቱን አረጋግጠዋል። ይሁንና የጣሊያን የባህር ኃይል አካላት በጀልባዎቹ ምን ያህል ሰው ተሳፍሮ እንደነበር አለመታወቁንና የደረሱልን ጥሪም እንዳልደረሳቸው ለቢቢሲ አስረድተዋል። ሁለቱ ጀልባዎች ከኤርትራ፣ ከኢትዮጵያ እንዲሁም ከሌሎች ሀገራት የነበሩ ስደተኞችን በመያዝ ወደ ጣሊያን በማቅለጥ ላይ የነበረ ሲሆን ባለፉት 3 ወራቶች ብቻ ከ20 ሺህ የሚበልጡ ስደተኞችን ከሊቢያ ወደ ጣሊያን መግባታቸውን የዓለም አቀፉ ስደተኞች ድርጅት IOM መረጃ ያመለክታል። በዚህ አስቸጋሪ ጉዞ በተመሳሳይ ጊዜ ወደ ጣሊያን ለመግባት ሙከራን ካደረጉ መካከል 599 ስደተኞች መሞታቸውም ተገልጿል። በሶማሊያ ክልል በድርቁ ሳቢያ ከ40 ሺህ በላይ የቁም እንስሳት መሞታቸው ታወቀ። በኢትዮጵያ ሶማሌ ክልል በመባባስ ላይ ባለው የድርቅ አደጋ በአንድ ዞን ውስጥ ብቻ እስካሁን ድረስ ከ40 ሺህ በላይ የቁም እንስሳት መሞታቸውና ድርቁ ለሰዎች ህይወትም ስጋት እየሆነ መምጣቱ ተገልጿል። በክልሉ የሚገኘው የቆራሄ ዞን ካለፈው ሐምሌ ወር ጀምሮ ለድርቅ ተጋልጦ የሚገኝ ዞን ሲሆን በዞኑ እስካሁን ከ40 ሺህ በላይ የቁም እንስሳት መሞታቸውን የዞኑ አስተዳደር ለመንግስት መገናኛ ብዙሃን አስታውቀዋል። ድርቁ በዞኑ እያደረሰ ያለው ጉዳት በዚሁ የሚቀጥል ከሆነ ሊደርስ የሚችለው ጉዳት እየከፋ ሊሄድ እንደሚችል የአካባቢው ነዋሪዎች አሳስበዋል። የተባበሩት መንግስታት ድርጅትን ጨምሮ ዓለም አቀፍ የእርዳታ ተቋማት በሶማሌ ክልል በሚገኙ የተለያዩ ዞኖች ተከስቶ ያለው የድርቅ አደጋ ለሰው ህይወት መጥፋት ምክንያት ይሆናል ሲሉ ማሳሰባቸው ይታወሳል። የቆራሄ ዞን ዋና አስተዳደር ተወካይ አቶ አህመድ ያሲን እስካሁን ድረስ ድርቁ ለሰው ህይወት መጥፋት ምክንያት አለመሆኑንም ገልጸዋል። ይሁንና በመባባስ ላይ ያለው የዞኑ ድርቅ አደጋ በዚሁ ቀጣይ ከሆነ ሊደርስ የሚችለው ጉዳት አስከፊ ሊሆን እንደሚችል ኃላፊው ስጋታቸውን ተናግረዋል። በተያያዘው ሳምንት የካቶሊክ የእርዳታ ድርጅት ተወካዮች ህይወታቸውን ከውሃ እጥረት ለመታደግ የሞከሩ ነዋሪዎችን የተበከለ ውሃ በመጠቀማቸው በትንሹ 6 ሰዎች ሞተው በርካቶች ለህመም መደረጋቸውን ይፋ አድርገዋል። በኢትዮጵያ ለአስቸኳይ ጊዜ ምግብ እርዳታ ከተጋለጡ ከ5.6 ሚሊዮን ሰዎች መካከል ወደ 2 ሚሊዮን አካባቢ የሚሆኑት በሶማሊያ ክልል ያሉ ሰዎች መሆናቸው ታውቋል። አርበኞች ግንቦት 7 እየወሰደ በሰሜን ኢትዮጵያ እየወሰደ ያለው እርምጃ ተጠናክሮ እንደሚቀጥልም አስታውቋል። ተከታታይ እርምጃዎችንም ማስመዝገቡን አስታወቀ። ግንባሩ በላከው መረጃ መሰረት መጋቢት 13 ቀን 2009 ዓ.ም የግንባሩ ታጋዮች ወደ ጋይንት ከተማ በመግባት ከምሽቱ 2 ሰዓት ተኩል ላይ በባዴን ጽፈት ቤትና ሹመት በተባለው አስተዳደርና ጸጥታ ዘርፍ ኃላፊ መኖሪያ ቤት ላይ ቦምብ በመወርወር ጉዳት ማድረሳቸውንና ምሽቱንም ተኩስ ሲናወጥ ማደሩን ገልጸዋል። ሹመት የተባለው የደህንነት አባል ከዚህ በፊት በተደረገው ዝባዊ አመፅ ላይ የአንድ ዩኒቨርሲቲ ሁለተኛ ዓመት ተማሪ አይኑን በጥይት ያጠፋ ከመሆኑም በላይ የአካባቢው ህብረተሰብ የሚገድል፣ የሚያስገድል፣ የሚያሳፍን፣ የሚያሰቃይ መሆኑን መረጃው አመልክቷል። በጥቃቱ ስለደረሰ ጉዳት ዝርዝር መረጃ ተጣርቶ እንደሚቀርብም ገልጿል። በሌላ በኩል በጎንደር ዙሪያ ደጎማ ከተማ የደህንነት አባል በሆነ ቢራራ ስመኝ በተባለ ግለሰብ ላይ መጋቢት 13 ቀን ከቀኑ 9 ሰዓት ከ40 ላይ ልዩ ቦታው አይና ሸዋና በተባለ ቦታ ላይ እርምጃ እንደተወሰደበት ገልጿል። የግለሰቡ ቀብርም ደጎማ አይና ዮሴፍ ቤተክርስቲያን ተፈጽሟል። በተጋዮቹ ላይ ምንም ጉዳት እንዳልደረሰም ድርጅቱ አስታውቋል። ጥቃቱን በተመለከተ በገዢው ፓርቲ በኩል እስካሁን የተሰጠ መግለጫ የለም። አርበኞች ግንቦት 7 ሰሞኑን ያደረሳቸውን ተከታታይ ጥቃቶች ተከትሎ ታጋዮችን አውጦ በሰላም እንዲገቡ አድርጉ በሚል በርካታ አርሶ አደሮች እንደተያዙ መደብደባቸውና መታሰራቸውን አርሶ አደሮቹ ተናግረዋል። በተያያዘ ዜና አርበኞች ግንቦት 7 በሰሜን ኢትዮጵያ የጀመረውን ከፍተኛ ዝባዩ ተጋድሎ ወደ ሌሎችም ክልሎች ለማዳረስ ከፍተኛ ጥረት እያደረገ መሆኑን ባወጣው መግለጫ አስታውቋል። በባህር ዳር በሚካሄድ የቤት ማፍረስ ዘመቻ በሺ የሚቆጠሩ ዜጎች መጠለያ አልባ ሆነዋል። ነዋሪዎች በተለይ ለኢሳት እንደገለጹት ያለምንም ተለዋጭ ቤትና ቦታ ከመኖሪያቸው እንዲፈናቀሉ የተደረጉት በቀበሌ 14 የሚኖሩ ዜጎች ለከፍተኛ ችግር ተዳርገዋል። ሰሞኑን ባሏን ሲደበደቡባት ጮኸት ያሰማች ነፍሰ ጡር ሴት በፖሊሶች በደረሰባት ድብደባ ክፉኛ ተጎድታ ሆስፒታል መግባቷ ሲነገር፣ አንድ ህጻንም በነበረው ግርግር ተረጋግጣ ህይወቷ ማለፉ ታውቋል። አብዛኞቹ ወጣቶች ጫካ በመግባት ከድብደባ አምልጠዋል። ሁኔታው አስከፊ መሆኑን የሚናገሩት ነዋሪዎች በአገራችን የት እንሂድ ሲሉም ጠይቀዋል። በርካታ ጉዳት የደረሰባቸው ሰዎች የሚመለከታቸው ሁሉ ፈጥነው እንዲደርሱላቸው ጥሪ አቅርበዋል። በአካባቢው በተለያዩ ዓመታት ተሰርተው የነበሩ ወደ 2000 የሚጠጉ ቤቶች እንዲፈርሱ መደረጉን ነዋሪዎች ገልጸዋል። ይህ በእንዲህ እንዳለ በዚያው አካባቢ ነዋሪ የነበረ ዙሪያ ወረዳ የጸጥታ ዘርፍ ኃላፊ የሆነው ወታደር ባህሩ ቤት ሌሊት ላይ ማንነታቸው ባልታወቁ ኃይሎች በቦምብ መመታቱ ሲታወቅ፣ ጥቃቱ በቤተሰቦቹ ላይ ያደረሰው የህይወት ጉዳት ባይኖርም በቤቱ ላይ ግን ጉዳት ማድረሱ ተዘግቧል። የሳምንቱ አበይት ዜና በዚሁ ተጠናቋል።
ችን ይህ የምታዳምጡት ስቶኮልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከቀኑ 8 ሰዓት እስከ 10 ሰዓት ከ30 ወይንም ደግሞ ከቀኑ 14 ሰዓት እስከ 16 ሰዓት ከ30 የሚያስተላልፈው ፕሮግራም እንደቀጠለ ነው። እንግዲህ በዛሬው ፕሮግራማችን የውይይት አርስት የሆነው በኢትዮጵያ ሶሻል ዲሞክራቲክ ማህበር በኩል ባለፈው የአድዋን በዓል ለማክበር በተደረገው ዝግጅት ላይ እንግዳ ተጋብዘው ፕሮፌሰር ተከስተ ነጋሽ የተናገሩትን ስለ ሚኒሊክ አድርባይነትና ሚኒሊክ ለጣሊያኖች ወደ ኢትዮጵያ መግባት ዋናው ምክንያት እንደሆኑ የሚለውን በተመለከተ ወለላዬ የሰጠውን በቦታው ተገኝቶ የደረሰበትን መሪር ሐዘን በጽሑፍ ካቀረበ በኋላ በአውሮፓና በሌሎች ሀገሮች የሚኖሩ ኢትዮጵያኖች ይሄንን በመስማት የሰጡትን አስተያየት አስከትሎ እዚህም በቦታው በሀገሩ ያሉ ኢትዮጵያኖች ምን እንደሚሰማቸው በተለያየ መንገድ በመግለጽ ላይ ነበሩ። አሁን ደግሞ አንድ እንግዳ አለን። እንግዳችን በዚህ በፊደታችን ሳምንት በሚደረገው አምነስቲ ከስዊድን ምንድነው ሪክስ ቲያትር ጋር መሰለኝ ባልሳሳት በተመለከተ ስለ ኢትዮጵያ እስረኞች የፖለቲካ እስረኞች የሚያቀርበውን ዝግጅት በተከታታይ ይሄን በተመለከተ ኢትዮጵያኖችም እዚህ ዝግጅት ውስጥ አሉበት እንደገባን እህታችን መቅደስ ይሄን በተመለከተ አጭር መግለጫ ተሰጥንና እስከ ተኩል ባለው ጊዜ ውስጥ ኢትዮጵያኖችን በየደወላችሁ ማንኛውንም አድዋን በተመለከተ አስተያየታችሁን መስጠት እንደምትችሉ ኮዲውን እንገልጻለን። አጠር አጠር እያደረጋችሁ አስተያየታችሁን ስጡ። መቅደስ ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ። እንደምን ዋላችሁ?
እስቲ እንግዲህ የመጀመሪያው የኔና ያንቺ አርስት በሚቀጥለው ማክሰኞ ነው፣ ኤግዛክት ቀኑ አላውቅም፣ ወይ ሰኞ ነው ታስረጅናለሽ። የአምነስቲ የሚያደጋጀውን ስለ ኢትዮጵያ የፖለቲካ እስረኞች እነ ማርቲን ሺቢዬ ስለ እሱ ልትገልጭልን ነው። ቀጤ
ማርች 28 ከ12 ሰዓት እስከ 13 ሰዓት ተኩል ድረስ የሚካሄድ ሰሚናሪየም ነው። በአጠቃላይ ይሄ ምንድን ነው? የአምነስቲ ኢንተርናሽናል ከዚህ ከኢትዮጵያ ግሩፕ ጋራ በቃሊቲ እስረኞች ላይ መሰረት ያደረገ ቲያትር አዘጋጅተዋል። ማርቲን ሺቢዬ ታውቃላችሁ። ማርቲን ሺቢዬ ከእስር ቤት ሲወጣ ለኢትዮጵያውያን እስረኞች ቃል የገባው ይህንን በኢትዮጵያ ውስጥ የሚደረገውን በተለይም በእስር ቤት የሚደረገውን ሰቆቃ ለዓለም ማሳወቅ ነው እና ይሄንን የሚያደርገው ከአምነስቲ ኢንተርናሽናል ጋር ተባብሮ ነው። በዚሁም መሰረት የኢትዮጵያኖች ደግሞ ከአምነስቲ ጋር የሚሰራ ሌላ ግሩፕ አለ። ያ ግሩፕ አብሮ አሁን ፕሮጀክት በቃሊቲ ፕሮጀክት ጋር አብሮ በመስራት አሁን ማክሰኞ የመጀመሪያውን ሴሚናሪየም የምሳ ሰዓት ሴሚናሪየም ያዘጋጃል። ቀኑ ማክሰኞ ነው። ከ12 ሰዓት እስከ 13 ሰዓት ጋዜጠኞች ተጋብዘዋል። በዚሁም ላይ በኢትዮጵያ ጉዳይና በአጠቃላይ በኢስት አፍሪካ ኢትዮጵያን ብቻ ሳይሆን ከኢስት አፍሪካ ሀገሮች ጋር አብሮ በመተባበር የሚሰራ ነው። በዚሁ አጋጣሚ ኢትዮጵያኖች በቦታው ተገኝተው ጥያቄ ለማቅረብ የሚባለውንና በተለይም የህሊና እስረኛ የሆነውን እስክንድር ነጋን በማስታወስ ሌሎችም ጋዜጠኞች ዛሬ በኢትዮጵያ ውስጥ የመናገር መብት እንደሌለ፣ የጽሁፍ መብት እንደሌለ፣ ብዙ ብዙ ጋዜጠኞች እየተሰደዱ እንደሆነ እና ይሄንን በተመለከተ ለዓለም ለማሳወቅ ለስዊድን መንግስት ለማሳወቅ የሚሰራ ስራ ነው። በተጨማሪም ሁለተኛው ክፍል ደግሞ አሁን በአፕሪል 4 እዚህ በስታርስ ቲያትር የሚያዘጋጀው በጣም በፕሮፌሽናል በሆኑ ቲያትረኞች እነ ማርቲን ሺቢዬንም ያካትታል። በኢትዮጵያ ውስጥ በታሰሩ በቃሊቲ ውስጥ ከታሰሩ ሰዎች የተዘጋጀ ጽሁፍ ጋር በማድረግ ቲያትር
አንዴ ላቋርጥሽ መቅደስ፣ ሌላም አድማጭ አለኝና አድማጭ እያዳመጡ ይጠብቁን። ከዚህ በኋላ እርስዎ እናስገባዎታለን። ይቅርታ፣ ቀጤ
እኔ ልግባ?
ቀጤ አንቺ ቀጤ እሳቸውን
እና ሁለተኛው ክፍል ደግሞ ቲያትሩ ነው። ቲያትሩ በመጀመሪያ በዚህ በስቶክሆልም ይጀምርና በተለያዩ በ16 ከተማዎች በስዊድን ውስጥ ኖርሸፒንግ፣ ሊሸፒንግ፣ ሱንስባል በስማቸውን በዌብሳይት ላይ ማግኘት ይቻላል። በተለያዩ ከተሞች ይህንኑ በእስረኞች ላይ የተደቀቀ ቲያትር ይታያል። መግቢያ ዋጋ አለው፣ ወደ 260 ክራውን ይከፈላል። ይህንን ማየትና የኢትዮጵያን ጉዳይ ለዓለም ለማሳወቅ ለሚያደርገው የአምነስቲ ኢንተርናሽናልን አብሮ በመስራት የኢትዮጵያን ጉዳይ ለማንሳት ነው እና ይሄ ነው።
መቅደስ፣ መቼ ነው? ማክሰኞ ነው ያልሽው?
አዎ። ያ
ማክሰኞ ቦታው የት ነው? ሪክስ ቲያትር
ስሉሰን ነው። ስሉሰን
ምኑ ጋር?
ስሉሰን ሪክስ ቲያትር።
ኦኬ። ወይንም እርግጠኛውን ቦታ ትንሽ ቆይተሽ ደውይልን፣ ወይም እኛም እንዲሆን ከተላከልን መልእክት ለአድማጮች በደንብ ደጋግመን እንገልጸዋለን። በኢትዮጵያ ድምፅ ሬዲዮ እምነት መሰረት ኢትዮጵያውያኖች ስለ ሀገራቸው ሲወራ ስዊድኖቹ የስዊድን ጋዜጠኞች ብዙ ጊዜ የእኛን ጉዳይ አይመለከቱትም እያልን የምንጨቃጨቅ ሰዎች በቦታው ተገኝተን ስለ እኛ ሲያወሩ መስማት ካልቻልን ወሬ ብቻ ይሆናልና እንድንገኝ ስለምንፈልግ ይሄ ነገር ኢትዮጵያኖች ይሄን አዳምጣችሁ ጊዜውና ችሎታው ያላችሁ ወይንም ደግሞ የሚመቻችሁ በዛ ሰዓት እና በቦታው እንድትገኙ በዚህ አጋጣሚ እንጋብዛለን። መልካም ስራ ነው የሰራችሁት። የተቃና እንደሚሆንላችሁ ባለሙሉ ተስፋ ነን። በነገራችን ላይ በሚቀጥለው ሳምንት አምነስቲ ኢንተርናሽናል ራሱ እኛ ጋር ለመምጣት ጠይቆን እሺ ብለነዋል። በሚቀጥለው ሳምንት ሁለት የነሱ አመራሮች ይመጣሉ። በሚቀጥልም ሌሎች ስራዎች አሏቸው መሰለኝ፣ ስለሱ መተን እናስረዳለን ብለዋል። ጋብዘናቸዋል። እንግዲህ ለአድማጮች ሌሎችም ስራዎች ይሰራሉ አምነስቲዎች። የእኛን ጉዳይ በሰፊው ያዙት ይመስላል። ምን ይመስልሻል?
በጣም በጣም ይሄ ለኛ ትልቅ ነገር ነው። እንደዚህ ጊዜና ሰዓት ወስደው በኢትዮጵያ ጉዳይ ላይ በተለያዩ በስቶክሆልም ብቻ ሳይሆን በጠቅላላው በስዊድን ውስጥ እንዲህ አይነት እንቅስቃሴ ሲያደርጉ ለኛ ትልቅ ነገር ነው። መገኘት ይኖርብናል። በተለይ የማክሰኞው ለኢትዮጵያኖች በሙሉ ክፍት ነው። ወደ መጣው ቦታ ስላለ እዛ ላይ እንዲገኙ ነው።
መቅደስ ቦታው አለኝ እዚህ እኔ ጋር አለሁን ቦታው ሰድራ ቲያትር
ካንቶሬ ነው።
ሰድራ ቲያትር ኮገል ባናን ፋስፖርት ኮገል ባናን ኮገል
ባናን
አስሉሰን ይላል ኮገል ባናን እዛ ነው እንግዲህ ሙሴ ባከን ስቶሪ ሙሴ ባከን ስቶሪ እንግዲህ እንዳትረሱ ከ12 ሰዓት ተኩል ነው ያልሽው
አይ 12 ሰዓት በተለይ ማሳሰቢያ የምሰጠው ምንድነው በሰዓት መገኘት አለበት ምክንያቱም ታቃላችሁ አንድ ሰዓት ተኩል ፕሮግራም ስለሆነ 12 ሰዓት ሻርፕ መገኘት ያስፈልጋል።
መቅደስ እጅግ በጣም እናመሰግንሻለን። አንድ ሰከንድ ሰጥሻለሁ። ኖ 30 ሰከንድ ሰጥሻለሁ። ስለ ሚኒሊክ መናገር ፈልጋለሁ ብለሽ 30 ሰከንድ።
እሺ 30 ሰከንድ። አመሰግናለሁ። በጣም ጥሩ ነው። እኔ በቦታው ነበርኩኝ ያጅዋው ባል ሲከበር። በእውነቱ በጣም ነው ሁላችንም ያዘነው። እኔም በቦታው ተናገርኩኝ። የተናገርኩት ምንድነው እሳቸው ይሄንን ታሪክ የጠቀሱት ጣሊያን ከጻፈው ከጣሊያን ተላላኪ የተጻፈ መጽሐፍ ሪፈር አድርገው በዛ ላይ ቤዝ ያደረገ ታሪክ ነው ያወሩት። እና ያ ሁላችንንም አናዶናል። በቦታው መልስ ሰጠናል። እንዲህ አይነት ነገር በተለይ በአሁን ጊዜ ታሪክ በራጆች ብዙ ስላሉ ጥንቃቄ ይገባል። እና ኢትዮጵያኖች እንደዚህ ንብ እንደተነካ ምንድነው ቀፎ እንደተነካ ንብ መነሳታቸው በጣም አስደስቶኛል። ለወለላይም በጣም በጣም ትልቅ ምስጋና ይገባዋል። ሌሎችም ታሪክ የሚያውቁ ሰዎች ይሄንን ማስተካከል የግድ ይላል። በተለይ አዲሱን ወጣት እንዳይበርዙት ከፍተኛ ጥንቃቄ ያስፈልጋል። ይሄንን በቦታው ተናግረናል። መቼስ ምን ይደረጋል።
ኦኬ ጥሩ
ትግል ነው።
በጣም እናመሰግናለን። አድማጭ አለኝ።
አመሰግናለሁ።
እኛም እናመሰግናለን። ጤና ይስጥልን። አድማጭ ካሉ መስመር ላይ ይቀጥሉ።
መብራቱ ይባላል። ከስቶክሆልም ነኝ።
በጣም
አዎ። በባለፈ ባድዋ ድል በዓል ላይ መቅደስ እንደተናገረችው እኔም በለቱ ነበርኩኝ። እጅግ በጣም ልብ የሚሰብር ነገር ነው። መላ የዓለም ጥቁሮች የአሸናፊነት ጽዋ በሚጎናጩበት በዚህ ጊዜ የተጎናጩበትን ይህን ትልቅ ክብረ በዓላቸው አብረው እያዩበት ባለበት በዚህ ሰዓት ላይ የኢትዮጵያ የአጼ ምኒልክ እንደዚህ አይነት ንግግር በፕሮፌሰር አንደበት መስማት ለእኛ ትልቅ አሳፋሪ ነገር ነው። ምናልባትም ለጥቁሮችም ለሌሎችም ጥቁሮች ትልቅ አሳፋሪ በአብራካቸው ከወጡ ሰዎች እንደዚህ አይነት ንግግር መስማታችን እጅግ በጣም ያፈርንበት ነው። ምናልባትም እኔ ከልጅነት ከኬጂ ጀምሮ እስከ 22 ዓመት ምናልባት የድሮ መንግስታት ጥላቻን የድሮ መንግስታት መጥፎነት ስማር በማደጌ እጅግ በጣም የሰለቸን ጊዜ ነበረ እና አዲስ ነገር አያለው ባልኩበት ሰዓት ላይ እንደዚህ አይነት ነገር ልባችን ሰብሮት መውጣታችን ሁላችንም በጣም ያዘንበት ነው። ምናልባትም ለቀጣይ ለሌሎች ትውልዶች አሁን እንደዚህ አይነት ሰዎች መጽሐፍ እየጻፉ ትውልድን ይበርዙታል። እኔ እሱ ነው ፍራቻዬ። ሁለተኛ ደግሞ ተልእኮም ይኖራቸዋል የሚል እምነት ስላለኝ ውስጤ አንዳንዴ እንደዚህ አይነት ነገሮች በትኩረት እንድናያቸው በሚል ነው። መላው የኢትዮጵያ ሕዝብ ሊያስተውለው የሚገባ ነገር በትኩረት ማየት አለብን ነው። እንደነዚህ አይነት ሰዎች ምናልባት ተልእኮም ሊኖራቸው ይችላል፣ የወያኔ ተልእኮም ሊኖራቸው ይችላል ብዬ ስለማምን ነው። ከሰሜኑ ክፍል በሙሉ በተለይ ወደ ትግራይ አካባቢ ህዝቡ እንደዚህ አይደለም፣ ግን እንደዚህ ጥቂት ተመረናል እያሉ ምናልባት ጠባብ የሆነ ነገር የሚረጩ በሰው ላይ መርዝ እየረጩ ያሉ ነገር ጥንቃቄ ቢደረግ ጥሩ ነው። ይቅርታ ለቃላት አጠቃቀሜ።
ቃላት አጠቃቀሞ ትንሽ ከበድ ያለ ነው፣ በተለይ ለኢትዮጵያ ድምጽ ሬዲዮ። ለማንኛውም ይሄ ግለሰብ አስተያየት ስለሆነ እዚህ ሀገር ደግሞ የመናገር መብት የተጠበቀ ነው። ሬዲዮኑ ኤንዶርስ አደረገው ማለት አይደለም፣ የእርሶን አነጋገር ማለት ቃላቶን። ስለዚህ መብት ሆነው ጤና ይስጥልኝ ጌታዬ፣ እናመሰግናለን።
አብሮ ይስጥልን፣ አብሮ ይስጥልን።
ሌላም አድማጭ አለኝ።
ሁለተኛ አድማጮች አሉ፣ አድማጭ አለ። ምናልባትም ሁለተኛ የገባው ሰውዬ ቅድሚያውን ይዘውታል፣ ይቅርታ እንጠይቃለን በትዕግስት ስለጠበቁን። ምናልባት መብራቱ ብለዋል፣ ሞክሼ ተገኝቷል እንግዲህ። እና ሁለተኛ እንግዳችን አየር ላይ ያሉ እባኮትን ይቀጥሉ።
እሺ፣ አመሰግናለሁ። ስሜ ደረጀ ይባላል። ምናልባት በቦታው ላይ እኔም እንደ ድንገት ከዚህ በፊት እንደተናገሩት ነበርኩኝ። ይሰማል? ድምፁ
ይሰማል? ይሰማል።
ነበርኩኝ እኔም። ስለዚህ በወቅቱ የነበረው ነገር ያው በጣም የሚያስጠላ ነገር ነበረ። እኔ በራሴ በጣም ነው የተናደድኩትኝ። ምክንያቱም ቪዲዮውን እኔም እንደ ድንገት ላይቭ እያስተላለፍኩ ነበረ። በመናደድ ነው ያቆምኩትኝ ያንን ቪዲዮ። በኋላ ላይ ግን ሰዎች እንዲያውም ለምን አቆምኩ የሚል ነገር ነው የሰጡኝ። ምንድን ነው በእለቱ እኛ ሄድንበት አድዋ ልናከብር ሄደን እንደዚህ አይነት ነገር መስማታችን ትንሽ ያሳፍራል። ምክንያቱም የሄድነው እኛ አድዋ ልናከብር አድዋ ልናገነው ነው የሄድነው። ገና ግለሰቡ ከመጀመራቸው ይሄ ሊጋነን የሚገባ ባህል አይደለም ሲሉ ያስደነግጣል። ምክንያቱም እኔ በወቅቱ የሄድኩትኝ አድዋ ሌላም ፕሮግራም ትቼ አድዋ ለማግነን ነው። አድዋ የኔ ድል ነው፣ አድዋ እኔነቴን ይዞ ያቆየኝ ትልቅ ድል ነው ብዬ ነው የሄድኩትኝ። እና ያን ነገር በማለታቸው ምናልባት በጣም 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 ነው የሚያበሳጨው። በአጠቃላይ ታሪኩን ወደ ራሳቸው ሳይድ ያደረጉ በውስጥ ፍላጎታቸው ላይ የተሞላ ነው እኔ እንዳየሁትኝ። ምክንያቱም ግለሰቡ የመጡበት አካባቢ የተወሰኑ አብዛኛውን ማለት ይቻላል እንደዚህ አይነቱም ነገር አይቀበሉትም፣ የአድዋን ድል አይቀበሉትም። በመጀመሪያ ግን እኔ አዘጋጆቹ ይህን ሰው ምናልባት መጋበዛቸው ከምን አንጻር እንዳዩት ባላውቅም አዘጋጆቹ ይሄንን በዓል ለማክበር በመነሳታቸው የሚያስመሰግናቸው ቢሆንም ምክንያቱም ሌሎቻችን አላሰብነውም ቢሆንም የሚጋብዙትን ሰው ግን ማወቅ መቻል ነበረባቸው። ፕላስ ደግሞ ስለምን እንደሚያወራ መናገር መቻል ነበረባቸው። ግለሰቡ ይሄን ነገር ምንም የሚያውቀው ነገር የለም። መጀመሪያውንም ሲናገር ለምን እንደተጠራው አላውቅም ምን ያለው ያ ባልሆነበት ሁኔታ ስለ አድዋ በዓል እናክብር ብሎ መጥራቱ ትንሽ እንትን የሚል ነገር ነው፣ የሚጋጭ ነገር ነው። ስለዚህ ይሄ የሚታየኝ ግለሰቡ አወራ፣ ያው ግለሰቡ ያገኛትን አጋጣሚ ተጠቅሞ እዛ ውስጥ ያለውን ነገር እዛ ውስጥ ላሉት ህብረተሰቦች ማስተላለፍ የሚገባውን ነገር አስተላለፈ። አሁን ከኛ ነው ዋናው አሁን እንትን ከማለት እኛ ራሳችን ይሄን በዓል በባለቤትነት መያዝ መቻል አለብን። ለቀጣዩ የተለያዩ በዓላቶችን ኢትዮጵያ እንደ ኢትዮጵያነት የሚያኮሩ በዓላቶችን እኛ ራሳችን በባለቤትነት ይዘን ቀጣይ ለሚኖሩ ፕሮግራሞች እነዚህ ነገሮች ማክበር መቻል ነው። ትልቅ ትምህርት ነው፣ መጥፎ ቢሆንም ትልቅ ትምህርት ነው። ቀጣይ ግን ለኢትዮጵያ ሶሻል ዲሞክራት ማህበር ያለ ማስተላለፍ የምፈልገው መልእክት ምንድን ነው? ምናልባት ፕሮግራሙን እናንተ አሰባችሁ ይሄን ነገር በማዘጋጀታችሁ ከልብ እናመሰግናለን፣ ሊያስመሰግናችሁ ይገባል። ነገር ግን እንዲህ አይነት ፕሮግራሞች ስታዘጋጁ የምትጋብዟቸውን ምሁራኖች ለይታችሁ ማወቅ አለባችሁ። ገና ለገና ኢትዮጵያን ይወዳል ከዚህ በፊት ያለው አስተሳሰብ ለኢትዮጵያ መልካም ነው ብሎ ሰውየውን ማቅረቡ ትንሽ እንትን የሚል ነገር ነው። የማይሆን ነገር ስለሆነ በተቻለን መጠን የምንጋብዘውንና ከበዓሉ ኦዲየንስ ከሚመጣ ኦዲየንስ ጋር ምን አይነት ኦዲየንስ ነው የሚለውን ነገር ብናይ መልካም ነው እላለሁ። ግን ሁላችንም ልናተኩርበት የሚገባው ነገር ይሄ በዓል የማንም በዓል ሳይሆን የኛ በዓል ነው። በዛ ላይ ደግሞ ሌላ ሳልጠቅሰው ማልፈልገው ነገር የተጋበዘው ሰውዬ ምናልባት በዜግነት ኤርትራዊ ነው። በዚህ ኤርትራውያኖች ኤርትራዊ እስከሆነ ድረስ ኢትዮጵያ ጥሩ አወራም ለማለት አይደለም፣ ያው ሊያወራ ይችላል። ግን ብዙ ኢትዮጵያውያን ምሁራኖች አሉ በዚህ ጉዳይ ላይ ትልቅ ምርምር ያደረጉ እዚህ ስዊድን ውስጥም ከስዊድን ውጭም ስዊድን ውስጥ ያሉትን አካልም ማቅረብ ይችላል። ከሌለ እንኳን በስካይፒም ድረስ ማቅረብ ይቻል ነበር እና ትንሽ በጣም ያናድር ነበረ በወቅቱ። ያው የነበረውም ሰው ከዚህ ከኔ በፊት የተናገሩት እንግዶች እንደተናገሩት ጸጥ ብሎ የተመለከተበት መንገድ ምንም የለም። እዛ ውስጥ የነበሩ የታሪክ ምሁራኖች ከታሪኩ አንስተው ከዚህ ሁኔታ እኛ እንኳን የታሪክ ምሁር ባንሆን እንኳን በኢለመንተሪ ደረጃ የተማርነውን ነገርና በአፈ ታሪክም ቢሆን ከግለሰቦቹ ከራሳቸው የሰማናቸውን ነገሮችን በማቅረብ ተቃውሟችንን ገልጸናል። ማንም የደገፈ አካል የለም፣ አዘጋጆችም ጭምር። ምናልባት አቶ እንዳለ ፕሮግራሙን እየመሩት ነበረ። እሳቸው ግን የሚናገሩት ነገርን አስገርሟቸው ፊታቸውን ሲመለከቷቸው አይተናል። ስለዚህ ትንሽ ያናድድ ነበረ ማለት እችላለሁ።
ኦኬ፣ እኛም እንግዲህ የምናደርገው ማድረግ የምንችለው ለሳቸው እድል መስጠት አለብን። ይሄ የሚዲያ አንድ እንትን ነው። እኚህ ሰውዬ ራሳቸውን ዲፌንድ ማድረግ መቻል አለባቸው። ሁለተኛ ደግሞ ይሄንን ዝግጅት ያዘጋጀው ለምን አዘጋጀው? ምን ነበር አላማው? ምንስ ተሰማው? የሚለውን መብት መስጠት አለብን። የሚናገሩትን ነገር እንትን ማለት መቻል አለብንና ስለዚህ ለነሱም እድል እንሰጣለን። እናመሰግናለን ስለደወሉልን። መልካም ቀን።
አሜን አሜን። ለሁላችንም በዚህ አጋጣሚ ይሄንን ነገር በማቅረብ ሬዲዮኑን ላመሰግነው እወዳለሁ። ቴንክ ዩ
ቴንክ ዩ።
አንድ አየር ላይ እንግዳ አሉና ምናልባት የእሳቸውን ሐሳብ እንስማና ለሚቀጥሉት እንግዶቹንም አዘጋጅ ክፍሎቹንም አንድ ላይ ጋብዘን እነሱም ባሉበት የተወሰነ ውይይታችን የሚቀጥል ነው የሚሆነው። ከአየር ሰዓት አንጻርም የመጨረሻ እንግዳችን እናስገባና ይሄንን ፕሮግራም ዘግተን ወደሚቀጥለው እንሄዳለን። ሄሎ
ሄሎ።
ጤና ይስጥልኝ።
ጤና ይስጥልኝ። ልቀጥል?
ይቀጥሉ ይቀጥሉ።
እኔ በወቅቱ በተዘጋጀው አድዋ ድል ፕሮግራም ላይ ኢትዮጵያን የማይወክል የሚኒሊክን አቤት ተግባራት ማሳየት የማይችል ሰው ተጋብዞ እኛን እንደዚህ ማሳጣቱ እጅግ በጣም አሳዝኖኛል። ግን እንደ አላማ የኢትዮጵያ አንድነት አባት የሆነውን ሚኒሊክን የጥቁሮች ህዝብን ነጻነት አሸናፊነት የቀኝ ገዢዎችን ራሱ ቀኝ አገዛዝን ራሱ ዳግም እንዳያንሰራራ አድርጎ ያሸነፈን የጥቁሮችን ያሸናፊነት አባትን በዛ ደረጃ መዝለፍ በመሰረቱ በፖለቲካ እንኳን ከባድ ልዩነት ያለ በሚጸረ ሚኒሊክ ናቸው እንኳን የሚባሉ ሰዎች እንኳን የአድዋን ድል እና የሚኒሊክን ፊታውራሪነት የሚኒሊክን የጦር መሪነት አይክዱትም። አንዳቸውም ክደው አያውቁም። እንዲያውም የታሪክ ሽማያ ነው ያለው። አሁን እኛም ተሳትፈናል ነው የምንሰማው። እንዲህ እንደዚህ አይነት በወረደ ቃል የሚሳደቡ የሚያንጓጥጡ ምሁራን ይሄ ፕሮፌሰር ፕሮፋሽስት የሆነ አስተሳሰብ ይዘው እንደዚህ አይነት መድረክ ላይ መጋበዝ የለባቸው። እነዚህ ከአንድ ከጣሊያን መኮንን ወይም ከጀነራል እኩል የተቆጡ።
ሄሎ 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 ሄሎ። እንግዲህ አድማጮቻችን ከአስተያየት ሰጪያችን ጋር መስማማት አልቻለም። የቴክኒክ ችግር ገጥሞናል መሰለኝ። ምናልባት ድጋሚ ደውለው ከአነጋገሩን እሳቸው ጎን ለመጠቅለል ያክልን ሞክራለን። እስከዛው ግን መቆያ ሙዚቃ እናረግና ከዛ በኋላ ጠቅላይ ሐሳብ ካለን እናቀርባለን። ካለለ በሚቀጥሉት ፕሮግራሞቻችን የፕሮግራም አዘጋጅ የሆኑትን ሰዎች ጋብዘን ያላቸውን አስተያየት የነበራቸውን ስሜት ለማየት እንሞክራለን። ያንን ተከትሎም ያወጡትን መግለጫ አካሄድም አንዳንድ ሁኔታዎች በዝርዝር እንዲያስረዱ ከአድማጮችም ደውሎ የጠየቋቸው ብዙ ጥያቄዎች አሉና እነዚህን ጥያቄዎች መመለስ የሚችሉበትን እድል ለማመቻቸት እንሞክራለን። በቦታውም ላይ ቀርበው የነበሩት ሰው የሰጡትን አስተያየት መሰረት ያደረጉ ጥያቄዎች ይኖራሉ። በእርግጥ ማንኛውም ዜጋ የጥናት ተመራማሪ እስከሆነ ድረስ የመቅረብ መብት ይኖረዋል። ግን ያንን ሀሳብ ይዞ ያቀረቡት ሀሳብ ትክክለኛ ነው ትክክለኛ አይደለም የሚለውን አስተያየት ተሰጥቶበታል። በሚቀጥለው እንመጣበታለን። አብራችሁን ቆዩ። መልካም ቆይታ። ሄሎ ጤና ይስጥልኝ። እንግዲህ
ሄሎ ሄሎ።
እንግዲህ ቴክኒክ ችግር ምክንያት ተቋርጠው ነበር። የመጨረሻ አስተያየት ሰጪያችን ኖት ካቆሙበት ቢቀጥሉልንና የመጨረሻ ሰብሰቢያ ሐሳብ እናረጋለን።
እሺ። እኔ ምን ላይ እንዳቆምኩ በእርግጠኝነት አላስታውሰውም፣ ግን እንዲጠቅለል አርጌ ኢትዮጵያውያን ምሁራን እንደዚህ አይነት ሰዎች እንደዚያና ፕሮፌሰር አሁን ፕሮፋሽስት የሆኑ አመለካከት ያላቸው ሰዎች የሚያሰራጫቸው ጽሁፎች የነጮችንም የሚኒሊክ ደጋፊዎችንም ሚኒሊክ የፈጠራትም ኢትዮጵያ ህዝቦችንም የሚነካ ስለሆነ በሚያስተምሩባቸው ትምህርት ቤቶች ውስጥ የተሳሳተ ነገር እንዳያሰራጩ የኛ ምሁራኖችም ሊከላከሉልን ያፈተሟቸውን ጽሁፎች ቦይኮት እስከማድረግ የተሳሳተ መሆኑን እስከማጋለጥ በሚደርስ መልኩ መመርመር መፈተሽ መቻል አለብን። ዝም ብሎ አንድ ሰው ስለ ጣይቱ ጻፈ ተብሎ ስቴጅ ላይ መጠራት የለበትም። ለምን እንደሆነ ስለ ጣይቱ ይሄ ሰውዬ ጣይቱ ምን ብሎ ነው የገለጸው? ለምሳሌ ሚኒሊክን ዓለም ሁሉ ያወደሰውን ጀግንነት ሁሉ ሚኒሊክን ድባቅ ለመምታት ለጣይቱ በመስጠት ሚኒሊክ ደግሞ ደካማ ነው ብሎ ያሰበበትን አንግል በማስፋትና በማግነን ከጨዋታው ውጪ ለማድረግ የተሞከረን ሙከራ እንደ ጣይቱን እንደ ኢትዮጵያ ጻፊ በማቅረብ በእኛ ፕሮግራም ላይ እኛኑ መስደብ ተገቢ አይመስለኝም። በዚህ ላይ ቀረብሎኝ
እንግዲህ ይሄንንም ምክንያት በማድረግ እኛም እንግዳ በጥሩ ጥልቅ ምርምር አድርገዋል ብለው ያሰብናቸውን እንግዶች ጋብዘን በዚህ ሚዲያም ለማህበረሰቦቻችን በቂ ግንዛቤ ለመስጠት የሞከርንበት ሂደት አለ። አድማጫችን ደውሎ አስተያየቶችን ስለሰጡን በጣም ነው የምናመሰግነው። አዘጋጆቹንም ከዚህ ቀደም እንዳልኩት ጋብዘን የነበረውን ስሜትና ለምን ያንን ማድረግ እንደተፈለገ ማብራሪያ እንዲሰጡበት ለማድረግ ጥሩ እናደርጋለን። በጣም ነው የምናመሰግነው።
እሺ 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 አመሰግናለሁ። ቴንክ ዩ።
እና እስተልን እንግዲህ አድማጮቻችን እንግዲህ ተመልሰን መተናል። ሁለተኛና ቀጣይ ፕሮግራማችን የሚሆነው አጠቃላይ በኢትዮጵያ ሰብአዊ መብት አያያዝ ዙሪያና አጠቃላይ በዋናነት ደግሞ አሁን ላይ በጋምቤላ በተለይ በሙሩሌ ጎሳዎች ድንበር አቋርጠው የመጡ ኢትዮጵያ ውስጥ ያደረሱ ያሉትን ተደጋጋሚ ጥቃትን በተመለከተ አጠቃላይ በዛ ዙሪያ በኢትዮጵያ ውስጥም ያለው ሰብአዊ መብትን አያያዝ በተመለከተ ከአንድ እንግዳችን ጋር አጠር ያለች ቆይታ ለማድረግ አስበን ነው። ወደ ፕሮግራሙ ከአህመድ ጋር መራችኋለሁ። አብራችሁን ቆዩ።
እንግዲህ አድማጮቻችን መብራቱ አሁን እንደገለጸላችሁ እንግዳለን ባየር ላይ ከዚህ እንግዳችን ጋር የምንዋየው በሙርሊ ጎሳዎች አማካኝነት በወገኖቻችን በኢትዮጵያኖች ላይ በጋምቤላ በኩል የሚደርሰውን ጭፍጨፋ በደል ልጆች ሃይጃክ አርጎ የቀሙ መውሰድ ወዘተ ወላጆችን መግደል በተመለከተ ምንድነው ይሄ ምክንያቱ ለምንድነው መንግስትስ ዝም ብሎ የሚያዩ የሚለውን አሳባቸው እንዲሰጡን አንድ እንግዳ ጋብዘናል። ሃሎ ሰላም ተላስተልኝ።
ተላስተልኝ እንደምን ከረማችሁ? አህመድ እና የኢትዮጵያ ድምጽ ሬዲዮ ታዳሚዎች በሙሉ ዘላለም ነኝ ከለንደን በድጋሚ አመሰግናለሁ።
እንግዲህ በተደጋጋሚ ይሄ በደል ኢትዮጵያ ውስጥ እየተፈጸመ ነው። በወገኖቻችን ላይ በተደጋጋሚ ድንበር ጥሰው እየገቡ ጥሰው ማለት አይቻልም ክፍት ነው የሚመስለው ወለል ብለው እየገቡ ነው የሚወጡት በየሳምንቱ በየሶስት ቀኑ ያደርጉታል ምንም እርምጃ ይወሰድባቸው ለምን ይመስላል ዘላለም ይሄ ነገር?
አመድ ይሄ ነገር የመንግስት የአንድ መንግስት ዋና ተግባር ተቀዳሚ ዋና ተግባር ዜጎቹን የዜጎቹን ደህንነት መከላከል ነው። ኦኬ ይሄ በደሃም ይሁን በሀብታምም ሀገር መንግስት እንደ መንግስትነት በተቋቋመበት ጊዜ መሰረት ከሚገባቸው መሰረታዊ ተግባሮች የዜጎቹን ደህንነት መጠበቅ ነው። የዜጎቹን ደህንነት የምንለው ከድንበር አቋርጠው መተው ዜጎቹን ከመያጠቁም ይሁን በድንበር ክልል ውስጥም ሆነው ሰላምን እና የህዝብን ደህንነት በሚያውቁ ምንም አይነት ኃይኖች ላይ ያለውን ነገር መጠበቅ ነው። የኢትዮጵያ መንግስትም በወረቀት ደረጃም ወይንም በልፋም ደረጃም በይፋ ዜጎችን መጠበቅ ነው የመጀመሪያ ስራ ያለ የሚናገረውና በህገ መንግስቱም ላይ ጽርቅ ቁልጭ ተደርጎ የተቀመጠ ጉዳይ ነው። በአንጻሩ ግን በተለይ በጋምቤላ ውስጥ በሙርሊ ብሔረሰቦች ላይ የሚደረገውን ነገር ስንመለከት ይህ ነገር አይ ቲንክ ትንሽ የኮንስፒሪሲ ቲዮሪ አይደለም። በእውነት ያሉትን ሬኮርዶች ስንመለከታቸው መንግስት ከዚህ ኃላፊነት የተለየ የራሱ የሆነ የተለየ አጀንዳ እንዳለው መገመት አይ ቲንክ ብዙም ጥናት የሚያስፈልገው ነገር አይደለም። ማንም ይሄንን ነገር የተመለከተ ሰው እነዛ ነገሮች መናገር ይችላል። እነዚህ ምንድናቸው? በአንደኛ ደረጃ በተደጋጋሚ ሁኔታ ዜጎቹ ከሌላ ድንበር ከሌላ ሀገር አቋርጠው ምንም ፖረስ የሆነ ድንበርም እንኳን ቢሆንም በኢትዮጵያና በሳውዝ ሱዳን መካከል ያለው ነገር ግን በዚህ አይነት ሁኔታ ሰዎች በትጥቅ እና በኃይል በብዙ ቁጥር ታጅበው ድንበር አቋርጠው የመጡ የራሱን ዜጎች ከነ ልጆቻቸው ቤቶቻቸውን አቃጥለው ህፃናቶች አዋቂዎቹን ገለው ከብቶቻቸውን ዘርፈው ትናንሽ ልጆቻቸውን በሙሉ አፍነውና አግተው እስከሚያስቆበልሉበት ጊዜ ድረስ ይሄ ፕላን ተደርጎ ረጅም ጊዜ ተወስዶበት የሚሰራ ስራና ረጅም ጊዜ ቀናትም ፈጅቶ የሚከናወን ስራ ነው እንጂ በአንድ ጀምበር ወይንም ከመቅሰፍት የሚደረግ ነገር አይደለም። ለምንድን ነው ይሄንን ነገር መንግስት አንድ አይደለም ሁለት አይደለም ሶስቴ ሲካሄድ ዝም ብሎ የሚመለከተው የሚለውን ጥያቄ በተመለከተ እንዳልኩት አንደኛ ወይ መንግስት ይሄንን ነገር ማድረግ አይፈልግም ማለት ኃላፊነቱን መወጣት አይፈልግም አይችልም ብለን እንዳንል በሌሎች የኢትዮጵያ ግዛቶች ውስጥ ተመሳሳይ ችግሮች ቢፈጠሩ በተለይ
ሃሎ ተቋረጠ መሰለኝ አለ መስመር ላይ ሃሎ ዘላለም ሙዚቃ አንዴ ስጠኝና አድማጮቻችን ይቅርታ ተቋርጦብን ነበር እንደገና አሁን ለመከተል እንሞክራለን ዘላለም
አቤት አቤት
ኦኬ ተቋርጦ ነበር ቀጥል ምክንያቱን በመግለጽ ላይ ነበርክ ወይንም ሐላፊነቱን መውሰድ አይፈልግም ብለህ ነው የተቋረጠው
ኦኬ ከዛ ልቀጥል እንግዲህ አይደር ሐላፊነቱን መውሰድ አይፈልግም ወይንም ሌላ አጀንዳ አለው ማለት ነው ምክንያቱም ይሄን ነገር የተመለከተን እንደሆነ በሌላ ክልል ውስጥ ዜጎቹ ጥቃት ሲደርስባቸው በተለይ የገዢው ፓርቲ በመሪነት ባውራነት ከሚወጣበት ከሰሜኑ ግዛት እንዲህ አይነት ትንሽ ችግሮች ከውጪ በመጣ ጠላት አይደለም እንኳን ከሌላ ክልል እንኳን ትንሽ ስክርሚሽ አይነት ነገር ሲፈጠር በጣም በገረረ ሁኔታ ብዙ ጊዜ ጫጫታ እንደሚሰማና ይሄንን ሐላፊነት ሰርቶ በግሉ አድርጎ እንደሚያስገነዝሩ ወይንም ለመወጣት እንደሚሞክር አይ ቲንክ ያደባባይ ሚስጥር ነው እና ያለመፈለጉ ነገር ለምንድን ነው የሚለውን ነገር ስንመለከት ሃይላንድ ሶት እንዳልሆነ እናውቃለን በዛች ሀገር ውስጥ ከሰላማዊ የሆኑ ህጋዊና ህገ መንግስታዊ መብታቸውን የሚጠይቁ ዜጎችን ጥያቄ ለመቅጨት ሲባል በባታሊዮን የሚቆጠር ጦር ከአንድ ክልል ወደ ሌላ ክልል ይንቀሳቀሳል አገርን ያገርን ጥቅም ያስከብራል ወይስ አያስከብርም የሚለው ነገር በውል ባልታወቀበት ሁኔታ 100 ሺህ ሰራዊት አንድ ቦታ ላይ ቁጭ ብሎ ፍጦ ይገኛል ቀንና ሌሊት ግን አቅም አጥቶ እንዳልሆነ በዚህ ሁኔታ ያወቀን የኢትዮጵያ ሰራዊት ያለውን ደግሞ በቅርቡ ከሶማሌም ደግሞ ወጣን ብለዋልና ያ ሁሉ ጦር በቂ ካፓሲቲ እንዳለው ይታወቃል እና ዋና ምክንያት ሊሆን የሚችለው ያለመፈለግ የሚለው ነገር ላይ የሚያተኩረው ነው ለምንድን ነው ያልፈለገው መንግስት እንደ ዜጋ የሙርሊ ብሔረሰቦችን የጋምቤላን ህዝብ ችግር እና የነሱን ጥቃት ለምንድን ነው መከላከል የማይፈልገው የሚለው ነገር አይ ቲንክ ሁለት ቲዮሪ ነው ሊኖረው የሚችለው አንደኛ ያንን ክልል በማልባት ስም በከፍተኛ ደረጃ ከ90% በላይ ከአንድ ብሔር ወይም ብሔረሰብ የወጡ ሰዎች በሰፊው ያንን መሬት ተቀራምተውት ያንን ነገር እናለማለን በሚል ዲስፕሮፖርሽናል በሆነ ሁኔታ በጠቅላላ ነዋሪዎችን ወይንም ኢንዲጂነስ የሆኑት ነዋሪዎችን በማፈናቀል ብቻ ሳይሆን በአካባቢው ያለውን የመልካ ምድራዊና የአካባቢ ሁኔታ በሚያነጋ መልኩ ልማትና አካሄዳለን ተብሎ እንዳውም መፍቀድና ለነሱ ቦታ መስጠት ብቻ ሳይሆን እንደምንሰማው ከሆነ በጋምቤላ አካባቢ እንዳውም ኤንክሌቮች ተፈጥረዋል በሰፊው የትግራይ ሰዎች ብቻ የሰፈሩበት ትምህርት ቤቶቹ ራሳቸው የጋምቤላ ልጆች ራሳቸው በትግርኛ ቋንቋ ብቻ እንዲናገሩ የሚደረግ በየትምህርት ቤት ተከፈተበት እና እንደዛን አይነት ኮሪዶሮች ወይንም ኤንክሌቮች እንደተፈጠሩ እናቃለን ነገር ግን የጋምቤላ ህዝብ አሁንም ቢሆን ኦኬ እስካሁን የወሰዳችሁትን ወስዳችኋል ነገር ግን ተጨማሪ መሬት እኛን እያፈናቀላችሁ ከዚህ በላይ እንደገና እንወስዳል የምትሉበትን ሁኔታ እኛ ማንፈቅድም ይላል የዓለም ህብረተሰብም ከዚህ በኩል ከዚህ በፊት እንደምታስታውሱት የዓለም ባንክ እና የእንግሊዝ መንግስትም ሌሎችም ለጋሽ ሀገሮች ያንን ለማልማት በሚል ያፈሰሱትን መሬት በተመለከተ ያፈሰሱትን ገንዘብ በተመለከተ በአካባቢው የመልካ ምድርና የአየር ንብረት ችግር ላይ የሚያመጣውን sort of ችግር በተመለከተ ፍርድ ቤት የቀረበ ጉዳይ ሆኖ እንዳውም ወርልድ ባንክ ሳይፈልግ አድሚት እንዳደረገው ይሄንን sort of በጃዙር ይሄንን አይነት የመልካ ምድር መናጋትና የዜጎች መፈናቀልን እየፈቀደና ፋይናንስ ያደረገ ነው የሚለው ነገር ሳይወድ በግዱ እንደተቀበለና ለዛ መጀመሪያ ፈሰስ ይደረግ የነበረውን ሁሉ በጀት ሁሉ እንደተቀነሰ ወይም እንደታጠፈ ከዚህ በፊት የምታስታውሱት ነገር ነው ስለዚህ አሁን በተቻላቸው መጠን ከዛ ግፊት ያ ግፊት ካለብን ማድረግ የሚቻለው ነገር ምንድነው በሚል እሳቤ ይመስላል ኦኬ እነዚህ ሰዎች እኛ አይደለንም ሌሎች መተው ያጠቋቸዋል ከዛ ቦታ ያፈናቀሏቸዋል መሬቱን የሚከላከል ኃይል አይኖርም ስለዚህ በዛ ጊዜ እኛ በነጻ ፍሪሊ እንደፈለገን የተከለከለውን መሬት ሁሉ ሄደን እንይዛለን እና ለማለን ሰፋሪዎች እንሆናለን። ከዛ በኋላ ሌላው ካልኩሌሽን ምንድነው? አንድ ቦታ ሄደን ከሰፈርን በኋላ ይህ ግዛት የኛ ክልል ግዛት ወይንም ቁጥር 1 ክልል ተብሎ እንዲሰየምልን ፔቲሽን እናስገባለን ይባላል ወደ ፓርላማ። ያንን ነገር ኦፍ ኮርስ ፓርላማው የረበር ስታምፕ የሚያደርግ ፓርላማና የገዢው ፓርቲ ጥያቄ በሙሉ የሚያስተናግድ እንጂ ሌላ ስለ ሀገር እና ስለ ህዝብ ጉዳይ የሌለው ባለመሆኑ ያንን ነገር ሪአፈርም ይደረጋል ማለት ነው። ይሄ ነው ሳቢ። ሌላው ኦፍ ኮርስ የልጆቹ ነገር በተለይ በጣም የሚያሳስበው ህጻናት በሚታፈሉበትና በሚታገቱበት ሁኔታ መንግስት የሚቻለውን ኃይል ተጠቅሞ ይሄንን ነገር ለማስቆም ጦር ለምንድን ነው የማያሰፍረው? ይሄ ነገር የሚሆን ከሆነ ጥናት ማድረግ እንደሆነ ሌላ አገር ድረስ እየሄደ እጁን እያረዘመ የኔን መንግስት ተቃዋሚዎች ናቸው የሚላቸውን ሰዎች ኤክስተርሚኔት እያደረገ ያለ መንግስት ነው። ለዚህ መረጃ ደቡብ ሱዳን ውስጥ ገብቶ መስራትም ለምን የሚያቃተው? በሰላም አስጠባቂነት በሰፊ ተንሰራፍቷል እዛ ሀገር ውስጥ። ያንን መረጃ ማግኘት ያቅተዋል ማንም ብሎ አይገምትም። ኢዲየት ካልሆነ
በስተቀር ላቋርጥህና ዘላለም ላቋርጥህና አሁን ቅድም ያልከው ነገር ስትራይክ አደረገኝ። ሰዎቹ መሬቱን እየለቀቁ ሲሄዱ እዛ የራሳቸውን ሰው በማስፈር ይሄ ቦታ ለኛ ክልል ይገባዋል የህዝብ ዛቱ የኛ ነው ሊሉ ይችላሉ ያልከውን በተመለከተ አንድ ዜና ሰምቼ ነበረ። ቤኒሻንጉል ጉሙዝ ውስጥ እንዲህ አይነት ነገር ደርሷል። ወርቅ ለማውጣት ይሄዱ የትግራይ ተወላጆች አካባቢውን በብዛት ከተፈሩ በኋላ ምንድነው ያሉት? ይሄ የኛ ህዝብ ለሚበዛበት ይሄ ክልል ወደ ትግራይ ይዙርልን ብለው ለመንግስት አቅርበዋል። ተመሳሳይ ሁኔታ ይፈጠራል ነው የምትለው ጋምቤላም?
አብሶሉትሊ ያ በእኛ በሻንጉል ጉሙዝ አሁን የተፈጠረው ችግር እኮ በካልኩሌሽን በስሌት የተሰራ ነው። ከ50 ሺህ በላይ የሆኑ የትግራይ ተወላጆች እዛ እንዲሰፍ ተደርጎ ሆን ተብሎ ስለዚህ በፖፑሌሽን ደረጃ የኛ ቁጥር ስለሚበዛ ባይ ዘ ወይ ሁመራም አርማጮም የሚጠብቃቸው እጣ ይሄ ነው ወደፊት። ያንን እንደውም ጭራሽ አልፎ እሱ እንደውም እንኳን እኮ አጀሰንት የሆነ ክልል ነው ለትግራይ። ይሄ
ተቀራራቢ ማለት ነው የሚካለል ማለት ነው
ይሄኛው ግን እታች ወርዶ ስንት ሺህ ኪሎ ሜትር እታች ወርዶ ሱዳን ክልል ላይ ያለን ግዛት ወደ ያንን ከማድረግ የሚመለሱ አይደሉም እና ስሌቱ ይሄ ነው። ሌላው በተለይ የህፃናቶችን ጉዳይ በተመለከተ ትልቅ በተለይ ስትራይክ የሚያደርገው ነገር ያሁኑ አንድ ትውልድ እንደፈለገውም ተደርጎ በአፈናም ይሁን በግድያም ይሁን ሌሎች አስገድለውታል በሚል ሆን ተብሎ ባይ ተርኒንግ ብላይንድ አይ በእንግሊዝኛ እንደሚባለው ወይንም አይንን ጨፍኖ ወደኋላ በመመልከት እነሱን ኢንካሬጅም እንኳን ባያደርጓቸው ቢመጡ ምንም አንላቸውም ይምጡና የፈለጉትን ያድርጉ የሚል ግዴለሽነት የሚታይበት ሁኔታ ይታያል። ይሄ በአዋቂዎቹ ላይ ከሚደረገው ነገር በበለጠ ሁኔታ የልጆቹ መታፈን የሚያመለክተው ምንድን ነው? እዛ ምድር ላይ የጋምቤላ የሙርሊ ብሔረሰብ የሚባለው ማህበረሰብ ኮንቲኒዊቲ እንዳይኖረው እና ወደፊት የግዛት ወይንም የመሬት ክሌም እንዳያነሳ እዛ የሚፈጠረው የሚወለደው በሙሉ ከሌላ ቦታ ሶርት ማይግሬት አድርጎ እዛ መጤ የሆነ በአብዛኛው እንደምናውቀው ያው እንግዲህ ከሰሜን ክፍላችን የመጡ ሰዎች ናቸው። ይሄ እነሱ መጥተው ማልማታቸው የሚባለው ነገር እኛ ችግር የለብንም።
ዘላለም አሁንም ላቋርጥህና አሁን የልጆቹን ጉዳይ በተመለከተ አሁንም ስትናገር ትንሽ ያሳሰበኝና ስትራይክ ያደረገኝ ነገር ምንድን ነው? ቋንቋን በተመለከተ ጋምቤላ ውስጥ በየትምህርት ቤቱ ትግርኛ ተማሩ የሚባል ህግ መጥቷል። እዛም ቤኒሻንጉልም እንደዚሁ ነው። ልጆቹን አፍኖ መውሰድና የተቀረውን ደግሞ ትግርኛ ተማሩ በትግርኛ ተማሩ ማለቱ ወደፊት ጄኔሬሽን ይጠፋል ካልከው ጋር ግንኙነት ይኖራል? ምክንያቱም እነዚህ የቀሩትም ህጻናት ትግርኛ ነው የትግርኛ ቋንቋ የትግርኛ ባህል በአብዛኛው ደግሞ ዘሩን ከዛ ልጆቹን በመውሰድ አጥፍተውታል። መጨረሻ ላይ የሚቀረው የትግርኛ ባህልና የትግርኛ ቋንቋ የትግርኛ ያኗኗር ዘዴ መሬቱንም የሚወርሱት እነሱ ናቸው። ይሄ ይሆናል ብለህ ትገምታለህ?
በትክክል ሁኔታውን ፕሮጀክተሪውን በምንመለከትበት ጊዜ ወደዛ ነው እንጂ ወደ ሌላ ወደ ምንም የሚያመራ ነገር አይደለም የሚያመለክተው። ይሄ እኮ ኦኪፔሽን ነው። ይሄ እንደውም ለልማት መሄድ ሳይሆን ኦኪፔሽን ነው የሚባለው። ኦኬ ያ ኢንዲጂነስ የሆኑ መጀመሪያውን ቦታው ላይ የተፈጠሩ ዜጎችን አፈናቅሎ በሌሎች ሪፕሌስ በማድረግ የአዲሱን ኦኪፓይ ያደረገውን ኃይል ልማት ቋንቋ ያኗኗር ዘዴ እዛ ላይ ማስፈር ማለት ከኮሎኒያሊዝም የመጣ የኦኪፔሽን ስልት ነው። ያንን ካደረክ በኋላ የሚፈልገው አንድ ጀነሬሽን ነው። ከዛ በኋላ ሌላው ዋይፕድ አውት ይሆናል። እዛ ላይ ቀሪ የሚሆነውና በጊዜው ሰፍሮ የሚገኘው አዲሱ ይህንን የተካው ነው። በዛ ጊዜ ይሄ ክልል የእኛ ክልል ይሆንልን ብሎ ማመልከቻ አቅርቦ ያንን ማስፈጸም ብቻ ነው። ምንም የሚከብድ ነገር አይደለም የሚሆነው። እና ስለዚህ ሲስተማቲካሊ እየተሰራበት ያለው ጉዳይ ነው። ይሄ እንዲሁ ዝም ብሎ ላይክ መንግስት ፍላጎት አጥቶ መንግስት አቅም አጥቶ ምናምን የሚባልበት ነገር አይደለም። ሆን ተብሎ በፕላን እንዳውም እኔ ትንሽ ከዛም አልፌ መሄድ እፈልጋለሁ። እንዳልኩት የኢትዮጵያ መንግስት በጎረቤት ሀገሮች ውስጥ ያ የደህንነት ኃይሎችን እያሰማራ ተቃዋሚዎች እነማን ናቸው የሚለውን ያክል መረጃ ለመሰብሰብ አቅም ያላነሰው እና በብዙ ሁኔታ ሌሎችን እንዳውም ኤክስተርሚኔት እያደረገ ኃይል የጋምቤላ ዜጎቻችንን ለመከላከል ፍላጎቱ ቢኖረው ኖሮ እነዚህን መረጃዎች ይዞ እነዚህ ሰዎች በሚመጡበት ጊዜ እንዳይመጡ ማድረግ ወይንም የራሱንም ዜጎች አስታጥቆ ራሳቸውን ተከላከሉ ማለትም ይችላል። እሱንም ሁሉ ማድረግ አይፈልግም። እንዳውም የታጠቁትን ትጥቅ ያስፈታል፣ ሌሎችን መጥተው እንዲወሯቸው ኢንካሬጅ ያደርጋል። ይሄ ሁሉ በፕላን የተደረገ ነገር በመሆኑ አይ ቲንክ የቀናት ጉዳይ የጊዜ ጉዳይ ነው የሚሆነው። ዛሬ በጋምቤላ የተደረገው ነገር፣ በርሜሽ ቤንሻንጉል እየተደረገ ያለው ነገር፣ በሁመራ እየተደረገ ያለው ነገር ማንም ላይ የሚደርስ ነው። ጎጃምም ጎንደርም ተፈንታውን የዚህን በአዲስ አበባ ዙሪያ እኮ እየተደረገ የነበረው ነገር እኮ በልማት ደረጃ ተብሎ ፕሮቴስት የተነሳበት ትልቁ ጉዳይ ጦር አልተመዘዘበትም፣ ሌላ ወራሪ ኃይል ማምጣት አልተቻለበትም እንጂ ከምንም ከዚህ የሚለየ ነገር አይደለም። ይሄ ግን ዜጎች በውጭ የወራሪ ኃይል እየተጠቁ መሆናቸውን ዜጎችን መከላከል መሰረታዊና ዋናው ተግባሩ መሆን ያለበት መንግስት ፊቱን አዙሮ አይኑን ሸፍኖ እንዲህ ሲደረጉ የሚታይበት ሁኔታ ዋናው እንደኔ ትልቁ አጀንዳ ያንን መሬትና ክልል የማጽዳትና የአዲስ ኦኪፓየሮች ወይንም የሰፋሪዎች ባለቤት ለማድረግ የሚደረግ አጀንዳ ብዬ ነው የማስበው።
ዘላለም እጅግ በጣም እናመሰግናለን። በመጨረሻ አንድ የተናገርከው ውስጥ ባለፈው ሳምንት መሰለኝ ካልተሳሳትኩ ኦባንግ ሜቶን ኢንተርቪው አድርገን ነበር እና በዛ ባደረግነው ንግግር ላይ አንተ የተናገርከው ነገር ስትራይክ አድርጎኝ ነው። መንግስት ወይ ባለው ኃይሉ ራሱ አይከላከልም ወይ ህዝቡን አስታጥቆ እንዲከላከለው አያደርግም፣ ጭራሽ የታጠቁትንም ያስፈታል ላልከው ኦባንግ ሜቶ ባለፈው ሳምንት ኢንተርቪው ስናደርገው የመጀመሪያው የወያኔ እርምጃ የነበረው መሳሪያቸውን እዛ አካባቢ ያለውን ህዝብ የጋምቤላውን ኢትዮጵያዊ ወገናችንን መሳሪያ መቀማት ነበረ፣ እንዳይከላከሉ መሳሪያቸው ተቀምቷል ነው ያለው። እናመሰግናለን፣ ግን ምን ማድረግ እንዳለበት የኢትዮጵያ ህዝብ አናውቅም። ምክንያቱም የሀገሩ መንግስት የማይከላከልለት ከሆነ ጤንነቱን የማይጠብቅለት ደህንነቱን በተለይ የማይጠብቅለት ከሆነ ማን ጋር ሄዶ እንደሚከላከል አናውቅም። የተባበሩት መንግስታት ጋር ሄዶ ተከላከሉልን ተፈጀን ሊል ነው ወይስ አፍሪካ መንግስታትን ሊጠይቅ ነው? በጣም የሚቸግር ነው። ለማንኛውም በጣም በጣም እጅግ እናመሰግናለን። ወደፊት ደግሞ
እኔም አመሰግናለሁ አህመድ። ግን ዋና ነጥብ አሁን ያነስ ማንጋ ነው የምንጮህ የሚባለው ነገር ሌላ ቦታ የሚደረገው ጩኸት ሳይሆን ዜጎች አሁን ለአገርና ለክልል የሚባል ነገር አይደለም፣ ለራሳቸው ሲሉ ሀገራቸውንና ዜግነታቸውን የሚከላከልላቸውና የሚጠብቅላቸው ስርዓትና መንግስት ማቆም የዜጎች ፋንታ ነው። ስለዚህ በአንድ ላይ ኢትዮጵያዊ የሆኑ ዜጎች በሙሉ ለዜጎች የሚቆረቆር ለዜጎች ደንታ ያለው ለእነዚህ እሴቶች የሚታገል አዚፍ ነገ የማይነጋ ይመስል አገሪቱን ለመቦጥቦጥ እና ዜጎቹን በሙሉ አሳልፎ ለመስጠት ብቻ የተዘጋጀ መንግስት ሳይሆን የሰው በላ ስርዓት ተወግዶ ለዜጎች የሚቆረቆርበትና ዜጎችን የሚጠብቅ ስርዓት እንዲመጣ በአንድ ላይ መታገል ነው መፍትሄው።
እናመሰግናለን። ወደፊትም ተመልሰን አንተ ጋር እንመጣለን። ጤና ይስጥልኝ።
ቸሪክ ተመን።
ቸሪክ ተመን። ሰን መልእክት አለን ለአድማጮቻችሁ አድርሱልን ነው የሚለው በኤስኤምኤስ ነው ደረሰን። ዶክመንተሪ ነው ምንድነው የሚለው በእንግሊዝኛ ነጻፈው Dead Donkeys Feed No Hyenas ይላል። የሞቱ አህያዎች ጅባይፈሩም ነው የሚለው። ይሄ ፊልም ሰሞኑን ስቶክሆልም ውስጥ ይታያል ነው የሚለው። እንትኑ ፊልሙ It's about the land grabbing in Gambela region ይላል። ጋምቤላ ውስጥ የሚደረገውን መሬት መቀራመት በተመለከተ ነው። የሞቱ አህያዎች ጅባይፈሩም ነው የሚለው። እንግዲህ በ29 ስክሪን ፎር ሚዲያ ሪዮ ስቶክሆልም ይላል። 29 3ኛ ክሮካንቲዬ ፕሬስ ዳግ ስቶክሆልም 33ኛ ኢንተርቪው አለ። በ33ኛ ዝግጅት አለ ትልቅ ዝግጅት ቢዮ ሪዮ ስቶክሆልም ከ18 ሰዓት እስከ 20። ይሄንን የላካችሁልን ስም ባንጠራም ባጭር በሁለት ደቂቃ 3 ደቂቃ ማስተላለፍ ከቻላችሁ ብትደውሉልን ደስ ይለናል። በ0819101000 ደውሉልን። አድማጮቻችን ግን ይሄንን ፊልም ተከታተሉ እንላለን። ስቶክሆልም ይታያል። የሞቱ አህያዎች ጅባ አይፈሩም። ስለ ጋምቤላ የመሬት መቀራመት ነው የሚለው። አድማጮቻችን በመግቢያው ፕሮግራማችን ላይ አንደርስ አስተርበሪ የተከበረው አንደርስ አስተርበሪን ባየር ላይ ዘንን ቀርባለን ብለን ነበር። አንደርስ አስተርበሪ ሰሞኑን ደግሞ እንደገና የኢትዮጵያ አፍቃሪ ናቸው። ሰሞኑን እንደገና በትናንትና ነው ባልሳሳት አንድ ትልቅ ጋዜጣ ላይ ኢትዮጵያ ውስጥ የሚፈጸመውን ገደላ ወይንም መግደል ስዊድን መቃወም አለባት በሚል አውጥተው ነበርና ምንድነው ልንላቸው ጋብዘናቸው ፈቃደኛ ናቸው አጭር ጊዜ ሰጥተውናል። ሄ አንደሽ
ሄ
አልትዌል ምዴ
Jo, men det är bra. Det är bra.
Det är mycket som händer runt omkring Etiopien här i Stockholm i Sverige. Vet du att det kommer att bli någon sorts teater med hjälp av Amnesty och Martin Schibbye?
Ja, det har jag hört. Det ordet det har spridits ganska stort. Och det verkar bli väldigt framgångsrik teater.
Mm. Mm. Och du har också skrivit någonting. Vad är det? Jag fick den igår. Du skickade till mig igår. Och det är något stort. Vad är det? Alltså, du har skrivit Sverige ja, måste reagera. Vad är det Sverige ska reagera?
Ja, så, som vi vet nu att även efter utgångsförbudet som råder i stora delar av Etiopien så pågår det fortfarande väldigt stora brott mot mänskliga rättigheter.
Mm.
Och Sverige sitter ihop med Etiopien i FNs säkerhetsråd exempelvis.
Mm.
Men regimen i Etiopien försöker dölja de övergrepp som går. Men vi, trots det så läcker det fortfarande ut nyheter att det dör väldigt många människor i övergrepp som regimen skulle kunna stoppa.
Mm.
Och då säger jag att det här borde Sveriges regering ta upp med den etiopiska regimen.
Okej. Annars ingredienser gömmer jag nog med den här samordningen i Sudan, Stockholm. ኢትዮጵያን በተመለከተ ብዙ ነገሮች ይካሄዳሉ አምነስቲ እና አንደሽ ማነው ማርቲን ሲቢየ ጋር በመተባበር ጋዜጠኞች ጋር በመተባበር ሴሚናር ያዘጋጃሉ ብዙ ነገሮች አሉ ፊልም ቲያትር ይሰራል ስለ ኢትዮጵያ አስረኞች የሰሩት ቲያትር ይታያል ስዊድን ውስጥ 17 ከተሞች ምንድነው ስለ ኢትዮጵያውን አክቲቭ ሆነ ላልኩት አው መሆንም አለበትና ምናልባት ሰክሰስፉል ይሆናል ብለን ተስፋ እናደርጋለን የኢትዮጵያ ጉዳይ በሰፊው መታወቅ አለበት ነው የሚለው አንተም የሆነ ነገር ትናንት ጽፋል ምንድነው ስለው አው ስዊድን ከኢትዮጵያ ጋራ በተባበሩት መንግስታት ጸጥታው ምክር ቤት ተቀያሪ ሆና ተቀምጣለች እና አብራ ተቀምጣ ዝም ብላ ማለፍ የለባትም ኢትዮጵያ ውስጥ በየቀኑ ሰዎች እየተገደሉ ነው እየተሰደዱ ነው እየታሰሩ ነው ይሄንን ኦፊሻሊ ማውጣት አለባት ነው የሚለው why the some you that do scrape the her article nu why är det
nu har det gått ett tag sedan så jag höll mitt tal i parlamentet angående om övergreppen som sker och nu tänkte jag att det var ett läge också att följa upp det här talet med att visa att det fortfarande pågår övergrepp i Etiopien så att det är därför som jag valde att publicera den här artikeln nu.
Okej. Vad är det vad är det för tidning? Kan du berätta till lyssnarna?
Det är en regional tidning som är i norra Sverige.
Okej. Okej. አሁን እንግዲህ ያሁኑ ጋዜጣው ደግሞ ሰሜን ስዊድንን የሚያጠቃልል ነው። ሪጂኑን በጠቅላላ ሰሜን ስዊድንን የሚያጠቃልል ጋዜጣ ነው። ወሄተረ ፎልክፍሮንተን ያለ ባቦደ
Nej, inte Folkbladet.
Folkbladet, ja. Folkbladet är min gazeta nu. Jag är min Sweden gazeta nu. Sweden, Sweden är det kallade land. Du, jag fick en fråga nu.
Mm.
Vad var det för reaktion och svar och reaktion du fick efter ditt tal i riksdagen?
Alltså jag har aldrig varit med om så starka reaktioner som efter ett tal i riksdagen som efter det talet.
Vad var det för reaktion? Vem reagerade? Det kan väl inte vara bara de som stöder dig? Det måste finnas åtminstone en eller två. Eller?
Självklart inte. Utan det har varit, alltså det har varit från olika håll.
Okay.
Svenska regeringen noterade talet.
Okay.
Och håller på att arbeta lite på sina policies.
Okay.
Gentemot Afrikas, gentemot sin politik, gentemot Afrikas horn.
Okay.
Men sen så var det överväldigande positiva reaktioner. Jag är väldigt tacksam för dem. Sen så var det ett par också negativa reaktioner som säger att jag inte ska uttala mig utan att ha någon koll på situationen.
Jaha.
Det var väl ett par stycken. Men samtidigt så var det flera hundra som också skrev att jag beskrev situationen väldigt bra.
Ja, jag förstår. Men du, vad som är intressant för mig är det svenska regeringen eller från någon officiell svensk sida som sa att du skriver och uttalar det utan att förstå saker och ting? Vem är det? Alltså utan nej, att nämna namnet?
Nej, inte från svensk sida har det inte varit något sånt. Utan det har varit vissa anonyma konton på Facebook som har skrivit.
Okej, så angri armatochachin andesh mindinno yagenyo reaction ballefo parlama lai betenagerko utet agenyo islo betam miyasdesetna miyareka utet ne yagenyot ye Sweden mengist rasu nigigren ke tilik enten wosdo ፖሊሲውን ያስተካከለ ነው እርምጃ ለመውሰድ ፖሊሲውን ያስተካከለ ነው የሚለው አይ ደጋፊዎች ብቻ ነው ያገኘው እንዴ ተቃዋሚ የለም ስለው አንድ ሁለት አልጠፋም መኖርም አለበት ነው የሚለው እነማን ናቸው ላልኩት እሱ ከሱድን መንግስት ወይም ባለስልጣኖች ነው ስለ ኖ ከዚያ እንዲያይ ነገር የለም ከዚህ እንደውም አመስግነው ድጋፋቸውን አይተው ነው እንትን ያሉት አለ ግን አንድ ሁለት በፌስቡክ ላይ የማታቀው ነገር የማይገባህን ነገር አትናገር ያሉኝ አለ አለ ነው የሚለው አኖኒሞች ናቸው ያልታወቁ ሶ vad är nästa steget, vad är det man ska göra, vad är det ditt råd för Etiopien som bor över Karisvarje, vad ska man göra, vi kan inte bara låta den gå så här, sitta i lugn och ro och låta saker och ting hända utan att vi gör någonting av det, vad ska vi göra?
Jag förstår att många etiopier som är svenskar nu är oroade för situationen i Etiopien. För det som sker just nu det är fruktansvärt. Mm. Och därför måste också signalen från Sveriges sida vara att ansvarsfrihet kan inte vara ett alternativ. Utan de som är skyldiga att ha begått övergrepp måste ställa sig för rätta. Okay. Det är det första. Det andra är till etiopier som är svenskar, etiopiensvenskar eller svenska etiopier. Mm. Det är att gå in, engagera, fortsätta driva på. Förändring tar tid, men vi har åtminstone tillsammans lyckats peka ut en färdriktning.
Bra, Anders. Anders, jag vill ha med att jag har sagt att jag har sagt att jag har sagt att jag ኢትዮጵያኖች የስዊድን ዜግነት ያላችሁም ሆናችሁ ሌሎቻችሁ እዚህም ትሮሩ ኢትዮጵያኖች ዝም ብላችሁ መቀመጥ የለባችሁም ተባበሩና በጋራ ጥያቄዎቹን አንሱ ለውጥ ጊዜ ይፈጃል ግን መጀመር አለበት ነው የሚለው በሌላ በኩል ያለው ደግሞ ምንድነው ስካውን ድረስ የተገኘው ውጤት ጥሩ ነው ግን በጋራ መሰራት አለበት ነው የሚለው እንግዲህ በጋራ ለመስራት መተባበር ነው መልካም ምድል ለኢትዮጵያኖች እኛም እንመኛለን አንደሽ ሊካቴል ኢዲን አንስትሬንግኒንግ ፎር አቲልፓ ኢትዮጵያን ኦ ኢትዮጵያና
ታክስ ቢከ
ታክስ ሸልቭ
ሄሎ
አድማጮቻችን አድማጮች እየደወሉ ስትደረጉም አንድ ይረሳዋል ብለውኛል። የስ ይረሳውት አለ ምንድነው አንደርስ በመጨረሻ ላይ ተናገረው በመደረግ ያለበት ምንድነው ነው የሚለው አንደርስ ወንጀል የሰሩ ኢትዮጵያ ውስጥ ወንጀል የሰሩ ፍርድ መቅረብ ያለባቸው ተድበስብሶ መቅረት የለበትም ሰላም ይፈለግ ተብሎ የሚለውን በርግጥ አንደሽ ተናግሯል። ፍቅ ወንጀለኞች የሰሩት ወንጀል ፍርድ ላይ መቅረብ አለበት ብሏል። አድማጮቻችን እንግዲህ ፕሮግራማችን ሊጠናቀቅ አንድ ሩብ ሰዓት ያህል ይቀረናል። ይሄንን መልእክት የላኩልን ሰው ቢደውሉልንና በራሳቸው አንደበት ቢያስረዱልን ደስ ይለን ነበር። እንግዲህ አንድ ይድገመው ዶክመንተሪ የሞታህያ ሲተረጎም የሞታህያ ጂባይ ፈራም ነው የሚለው ዶክመንተሪው ስቶክሆልም ይታያል። መሬትን መቀራመት የጋምቤላን መሬት እንዴት እንደሚቀራመቱት የሚያሳይ ነው። ለሚዲያ በ29/3 10 ሰዓት ላይ ቢዮሪዮ ይታያል። ለፕሬስ 33ኛ ኢንተርቪው ይሰጣል። በ33ኛ ዝግጅት አለ ቢዮሪዮ ስቶክሆልም ከ18 ሰዓት እስከ 20 ግሎባል ባር አምነስቲ ነው የሚያዘጋጀው ይመስለኛል። በ2/4 እንደዚሁ አለ። አይ ሆፕ እነዚህን በሚቀጥለው ሳምንት በሰፊው መጣበታለን። መብራቱ
ያው እንግዲህ እስካሁን ከመግቢያችን ጀምሮ በመግቢያ ላይ እንደተናገርነው የተለያዩ ዘገባዎችን ስናቀርብ ቆይተናል። እንደመነሻ የአድዋን በተመለከተ እዚህ ተካሂዶ የነበረውን ዝግጅት ብዙ ሪአክሽኖች ብዙ ማህበረሰቦች በቀጥታ የተሳተፉበት ሁኔታ አይተን ተመልሰናል። ዜና አቅርበን ብዙ ሰው በእውነቱ በጣም ደስ የሚል ሐሳቦችን አቅርበን ተመልሰን መጥተናል። ከዛ ተመልሰን ደግሞ በተለይ በጋምቤላ የኒዌር አኙዋክ ተወላጆች ላይ እየተደረገ ያለውን ጭፍጨፋ ዘር የማጥፋት ጭፍጨፋ በተመለከተ አጠቃላይ ደግሞ በኢትዮጵያ ውስጥም ያለው የሰብአዊ መብት አያያዝን በጥቂቱ ከአቶ ዘላለም ጋር ከለንደን አካባቢ ስልክ ጥሪ አድርገን ተከታትለን መጥተናል። ያ ከዛም ቀጥሎ አንድ ሾስተር በሪን እንግዲህ በእንግድነት ጋብዘን በዋናነት ኢትዮጵያ ስላለው የስርዓት መጉለት ወይም ይሄ ፍትህን ያጣ አስተዳደርን ስርዓት በመቃወም ደረጃ ኢትዮጵያኖችን እያገዘ ያለ ስዊድናዊ ነው። እሱን ማቅረብን ያሉ ሁኔታ ለማየት ሞክረናል።
የፓርላማ አባል ነው።
የፓርላማ አባል በጣም የሚደነቅና የሚያስመሰግን ስራ ነው። አንተስ መጨረሻ ላይ ያነሳው ሀሳብ በተለይ ይሄ ኢትዮጵያ ውስጥ ከፍተኛ ወንጀል የሚፈጽሙ ሰዎች
መታለፍ የለባቸውም
የሚለው ኢሹ ሲነሳ እነዚህን ፕሮግራሞች ካየናቸው ሁኔታዎች አንጻር ለማያያዝ የሞክሩበት አንድ ኢሹ አለ። አሁን ቅድም ያየነው የጋምቤላ በተለይ የኑዌራ አኙዋክ ተወላጆች ላይ የተካሄደ ቴክኒካል የሆነ ዘር ማጥፋት ሂደት አለ። በተለይ በህወሓት መራሹ ስርዓት እየተካሄደባቸው ያለበት ሁኔታ አለ። በዋናነት ቅድም ለማንሳት የሞከርነው በጋምቤላ ካየኸው አጠቃላይ የጋምቤላ ማህበረሰብ 250,000 አካባቢ የሚጠጋ ነው። which is ከመቀሌ ማህበረሰብ እኩል የሚሆን ማለት ነው።
ከተማዋ ብቻ ማለት ነው።
በ2012 ያለው ዘገባ የሚያሳየው የመቀሌ ማህበረሰብ 220,000 አካባቢ ነው።
ከተማዋ ማለት ነው።
መቀሌ ከተማዋ ላይ ያለው እና አሰፋፈር ሁለቱን ነገሮች ስታነጻጽረው በ300 3 ሚሊዮን ሄክታሮችን ይዞ ያለው የጋምቤላ ማህበረሰብ እንዴት ነው አቴንሽን ማይዘው? በተለይ ደግሞ እቺ ለእልነው የተጠበቀች ታላቋን ትግራይ ከመስረት አንጻር የትግራይ መልካ አምድር ምን ያክል አምርቶ ያን ማህበረሰብ መመገብ ብሎም የትግራይን ስርዓት አቅም ፈጥሮ መቀጠል ይችላል የሚለው ጥያቄ ላይክ ጥያቄ መልክቱ ስለሚገባ ይግድ አማራጭ ኃይሉ ምንድነው? አማራጭ ሁኔታው ለሚሆኑ ቦታዎችን ቴክኒካል በሆነ ዲሊብሬት በሚደረጉ ሁኔታዎች ማየት ነው። ይሄም የመጀመሪያው እርምጃ መታየው ከሆነ በሂደት በቀድሞ በሟች ጠቅላይ ሚኒስትር መለስ ዜናዊ መሪነት እዛ አካባቢ ያሉ ማህበረሰቦች ትጥቅ እንዲፈቱ የተደረገበት ሁኔታ አለ። which is ራስህን መከላከል ኢቭን በማትችልበት ሁኔታ ተጋላጭ እንድትሆን የሆንክበት ነው። ያንን ተከትሎ በነበረው አለመግባባት በጊዜው በቀጥታ በጠቅላይ ሚኒስትር መሪነት 225 ሰዎች በላይ እንዲገደሉ ተደርጓል። ይህን ተከትሎ ነኡባን ግን በተለያየ ሚዲያ ላይ ያሉት በአለም አቀፍ የጦር ወንጀለኞች ኢቭን የሚያስጠይቅ ኢቭን ከሰም ተካሂዶበት በሂደት ያለ ወደፊትም ይቺ ሀገር ወደ ትክክለኛ ስርዓት ውስጥ ስትሄድ እዛ አካባቢ ያሉ ሰዎች የሚጠየቁበት የዘር ማጥፋት ወንጀል ተካሂዶበት ነው። ከዛም በተጨማሪ ስናየው በአለፉት 10 አመታት የኑዌር አኙዋክ ተወላጆች ኦልሞስት ከ1500 ሰዎች በላይ በተለያየ ጊዜ በተለያየ ምክንያት በዚህ ስርዓት በቀጥተኛ ትዕዛዝ ተገለዋል። አሁን እነዚህ ሰዎች ለፍርድ መቅረብ አለባቸው። የቀድሞ ጥያቄ ሌላውን ክልል አንደሽም
ያለው ይሄንን ነው።
ወደ ሶማሊያ እንመጣለን። በተለያዩ ሚዲያዎች ላይ የተጋለጡበት ሁኔታ አለ። ከፍተኛ ሆነ የዘር ማጥፋት ወንጀል ጭፍጨፋ በሶማሊያ ማህበረሰብ ላይ እንደሚካሄድ እናቃለን። ወደ ሶማሊያ እንመጣለን። ከዚህ በተጨማሪ ግን ይሄ ሁለት አይነት እንትን አለ። በተለያየ መንገድ የሚነገሩበት ሁኔታ አለ። ሙርሌዎች ለምንድን ነው የሚመጡት? ሪሊ ያላችሁ የጎሳ ከጊዜ ወደ ጊዜ ሲካረር የነበረ የጎሳ ጥያቄ ብቻ ነው ወይ? እንዴት ነው ደፍረውስ ሊመጡ የቻሉበት ሁኔታ?
ልብ ያገኙት?
አዎ የኢትዮጵያስ ስርዓት ነው ይሄ መንግስት ነኝ ባዩ ኢንተረስትስ ምንድነው? ለምንድን ነው ሱዳን ውስጥ ገብቶ ይሄንን ነገር ወይስ ሱዳን መግባት አይደለም ድንበሩን አስጠብቆ ማህበረሰቡን ዜጋውን አስጠብቆ መቀጠል ያልፈለገበት? ሁለተኛው ኢሹ ስጋት ያለው ይሄ ኢትዮጵያ ለስርዓት አደጋ ናቸው ያላቸው ተቃዋሚ ኃይሎች በሱዳን በኩል ውስጥ ሄደው አቅም እንዳይፈጥሩ ይፈልጋል። ስለዚህ ደቡብ ሱዳን ውስጥ በተገኘው አጋጣሚ አቅማቸው እንዲያድግና ለዚህ ስርዓት አጎብዳጅ እንዲሆኑ የተለየ አጋጣሚ መፍጠር ነው። ሶስተኛው መታየት ያለበት ሁኔታ ደግሞ ኢቨን አሁን ላይ ዶክመንቶች እየተፈለጉ ነው፣ የሚወጡ መረጃዎች አሉ። ኢቨን ሙርሌዎች ቀጥተኛ የማሳሪያ ድጋፍ ከየት ነው የሚያገኙት? የሚጠቀሟቸው መሳሪያዎች በአንድ ገበሬ ተራ ገበሬ እዛ አካባቢ ባለው ጎሳ አቅም ሊያዙ የማይችሉ ሃይ ቴክኖሎጂ ላይክ ከፍተኛ እንደ ቴክኖሎጂ መሰረት ያደረጉ ትልልቅ መሳሪያዎችን ነው እየተጠቀሙ ያሉትና ያን ማህበረሰብ እያጠቁ ያሉት። እነዚህ ነገሮች እናያለን። ኢንቴንሽናሊ የጋምቤላ ማህበረሰብ በተለይ ደግሞ የኑዌር አኙዋክ ማህበረሰብ ኢንቴንሽናሊ ለተለያዩ በሽታዎች ይሄ ተፈጥሮ ወለድም ሆነ ከተፈጥሮ ውጪ ያሉ ኢንቴንሽናሊ ተጋላጭ እንዲሆን የአካባቢ ማህበረሰብ እንደዛ እንዲሆን ይደረጋል። ኢቨን በተለያዩ ቦታዎችም ላይ ከኤችአይቪ ጋር በተያያዘም ሁኔታ ያ ማህበረሰብ በከፍተኛ ሁኔታ እንዲጋለጥና ይዘሮቹ ይሄ በማያስጠይቅ ወይም ቴክኒካል በሆነ መንገድ ይሄ 250,000 ማህበረሰብ እንዲወገድ እየተደረገበት ያለበት ሂደት አለ። እና እነዚህ ማህበረሰብ አቴንሽን የኢትዮጵያ ማህበረሰብ በተለይ ደግሞ በኢትዮጵያ ላይ የሚሰሩ ሰብአዊ መብት ተሟጋቾች በተለየ መልኩ ይህን ማህበረሰብ በማየት ከዘር መጥፋት ባለፈው ጊዜም በተለያዩ እንትኖች ላይ ዲስከስ እናደርግ የተለያዩ እንትኖች ጎሳዎችን ወይም እንትኖችን አንስተን የመጥፋት አደጋ አለው ብለናል። ኦልሞስት እየጠፋ ያለ በደንብ በሚታይ ሁኔታ እየጠፋ ያለ ጎሳ አለ እዚህ ጋር።
ይህን በተመለከተ አንድ ጽሑፍ አንብቤ ነበረ። አንድም ዚንግዳ ጋብዤ ተፈሪቸርነትን ስለ አማራው ችግር ሲያወራ ስትራይክ ያደረገኝ ነገር አለ። አይጠፋም የምንል ሰዎች ካለን ሊጠፋ ይችላል አዝማሚያው አለበት። ኢቭን አማራው ራሱ ያ ሁሉ ከኢትዮጵያ ውስጥ ልቁ ነው ከሚባለው የህዝብ ዛት በእንኳን እሱን እንኳን ማጥፋት ይቻላል ያጠፉት ይችላሉ ያለው ስትራይክ ያደረገኛል። የሚሰሩትን ስራ ስታይ 2 ሚሊዮን በነሱ ፓርላማ ውስጥ 2 ሚሊዮን ያህል ጠፍቷል ብለዋል አማራ። እንግዲህ 2 ሚሊዮን ህዝብ ይታይ በዚሁ ከቀጠለ የት እንደሚደርስ ኢቭን ቶ አኝዋኩን ትንንሽ የሆኑትን ተዋቸው ኢቭን ትልቁን እንኳን ለማጥፋት ታጥቆ የተነሳ ድርጅት ነው አማራ ውስጥ የጎንደሩን የወሎውን የጎጃሙን ወስዷል መሬቱን። አሁን ደግሞ ምንድነው እሱ ቤኒሻንጉል ጉሙዝ የትና የት መጥቶ ያንን ለኔ ይገባኛል ማለት ጀምሯል። አሁን ከ85% በላይ እንግዲህ ኤግዛክት የኔትኛው ፊገሩ የትኛው ትክክል እንደሆነ አላውቅም ግን የተለያዩ እንትሮች እንደሚሰጡት ከ80 ምናምን በላይ የሆነው መሬት በእነሱ እጅ ተይዟል ማን ነው ጋምቤላ ውስጥ። እና ይሄን ስታስብና በተለይ ደግሞ ያለ ቁጥጥር ሙርሊዎች እየወጡ እየገቡ እንደፈለጉ አቃጥለው ሲወጡ ባለፈው ሳምንት ያደረጉትን በሳምንቱ ሲደግሙት ከሶስት ቀን በኋላ ሲደግሙት ህፃናትን ዘርፈው ሲሄዱ ስታይ ምንድነው የሚያስመስለው? ማንንም ቢሆን ማንንም ያደጋ ሲደርስበት የሚጠብቀው ሰው ከሌለ የሚረዳው ኃይል ከሌለ ምንድነው የሚያደርገው? ያንን አከባቢ ጥሎ ይሰደዳል። ስለዚህ የጋምቤላው ህዝብ እየተሰደደ ኬንያ፣ ሱዳን ይገባላቸዋል። ያ መሬት ባዶ ይሆናል። ቴክኒካሊ እነሱ ዳይሬክትሊ ኢንቮልቭድ ሳይሆኑ መሬቱን በባዶ አገኙት። ከዛ በኋላ ራሳቸውን ያሰፍራሉ። ካሰፈሩ በኋላ ይሄ ለኛ ይገባናል ይላሉ። ምክንያቱም የዲሞክራሲክ ሙቭመንት እንደዚህ ነው የሚያደርገው። የራስን ህዝብ ድምጽ ቆጠራ አቆነ ዳትስ ኦል። አሁን አማራው አከባቢ የሚያደርጉት ይሄ ነው አይደለም? የነሱን ሰው የዛሬ ስንት አመት ጀምሮ ያሰፈሩትን ሰው በብዛት የኛ ነው ብለው ስለሚያምኑ በሉ የህዝብ ቆጠራ ምርጫ ይደረግ ይያሉ የጮሁናቸው። ምክንያቱም የነሱን ሰው አስፈራዋል። ልክ እንደዚህ ነው። አሁንም ይሄኛውንም እንደሱ ያደረጉ የሚፈልጓቸው መሬቶች ከሰበሰቡባል ከዚህ የበለጠ ይሄ ምንድነው እሱ ኒዮ ኮሎኒያሊዝም የለም። ኒዮ ነው በጣም አዲስ የሆነው የኮሎናይዝ የማድረግ አንድን አከባቢ ይሄ ነው። እነዚህ ሰዎች ለዚህ ወደ ኋላ አይመለሱም። ምንም መልሳቸው የለም።
አይ በዋናነት እንግዲህ ይሄ ማህበረሰብ የዚህም ሬዲዮ አድማጮች የዚህን ስርዓት ግፈኝነት ወይም ስርዓት አልበኝነት ህዋት መራሽ ስርዓት ምን ያክል ዘሮችን በማጥፋት የራሱን ኢንተረስት እያስፈጸመና ወደሚፈልገው ግብ እየተንደረደረ እንደሆነ ተገንዝበን ሁላችንም የለውጥ አማራጭ ወደምንላቸው ሂደት በአንድነት በጋራ በመምጣት እዛ ጋም እየጠፋን ነው የሚል ማህበረሰብ አለ፣ እዚህ ጋም የሚጠፋ ማህበረሰብ አለ፣ ሌላም ቦታ የሚጠፋ ማህበረሰብ አለ። ግን የየብቻ ሂደት ምንም የትም ውጤት አያመጣም።
ስለዚህ በጋራ ለአንድነት በጋራ ለነጻነት ድር ቢያብር አንበሳ ያስር እያልን
ግን ከዚሁም ሳንወጣ አሁን ይህ በተለይ ጅምላ ጭፍጨፋን በተመለከተም ሳንወጣ የሶማሊያ ጉዳይን ቅድም አንስተን ነበር እና ከዛ ሳንወጣ አሁን ላይ በተለይ በሶማሊያ ክልል ውስጥ ያለው የረሃብ ሁኔታ እጅግ በጣም አስጊና አስፈሪ ሁኔታ ላይ እየደረሰ ያለበት ሁኔታ አለ እና በተለይ ይህንንም ነገር ከዚህ ቀደም የእንትናን የፎርብስን መጋዚን $30 ቢሊዮን መዘረፉን አንስተን በአውሮፓ ህብረት የአፍሪካ ህብረት ስብሰባ ላይም ኢቭን ከ1 ቢሊዮን በላይ ኢትዮጵያ ውስጥ ስላለው እንትን ድርቅ እንደሚያስፈልግ ተነግሯል። በሀገር ውስጥ ያለው ስርዓት ግን ያው በራሳችን እንችላለን የሚለው ኢቭን ኖቬምበር 2015 ላይ የተናገርነው ነገር አለ። ከስድስት ወር አስቀድሞ የኢትዮጵያ መንግስት ከፍተኛ ረሃብ አደጋ እንደሚያጋጥመው የተለያዩ እርዳታ ተቋማቶችም የዩናይትድ ኔሽንም አሳውቆ ነበር። ግን ጠቅላይ ሚኒስትር ተብየው አቶ ኃይለ ማርያም የዲያስፖራዎችን ኢንቨስተሮችን ሰብስበው ካሊፎርኒያም አውስትራሊያም ድርቅ አለ ብለው በተመጻደቁበት ወራቶች ውስጥ ተመልሶ ኢቭን የዓለም አቀፍ ትልልቅ ሚዲያዎችን እየታሰበው ኢቭን በነ ቢቢሲ ደረጃ ወጣው መረጃ
ይተላል። ይሄንን ችግር በተመለከተ ወደፊት በሰፊው መጣበታለን የድርቁን ምኑንም። ግን እኔ አንዳንድ እንትን አለኝ አይ ዶንት ኖ በኢትዮጵያውኖች አካባቢውን ማን ነው ስሙ ኃይለ ማርያም ደሳለኝ ጠቅላይ ሚኒስቴሩ ኃይለ ማርያም ደሳለኝ እሳቸውን እንደ ባንጠቅሳቸው ምክንያቱም እኔ የሚጠቀሱ ሰው አይመስሉኝም ራሳቸውም በል ተብሎ የሚሉ ነው የሚመስለኝ እኔ በጣም ነው ማዝነላቸው ኦፍኮርስ
እንመጣ
በሰው ህይወት ነው የሚቀልዱት
በሚቀጥለው ሳምንት
የሚያሳዝን ነው
ለማንኛውም አቀም ብዙ ጥልቅ ምርምር ያደረጉ ሰዎች አቀም ያላቸው
ለማግኘት እንሞክራለን
ያብዘንት ለማልተን ፎከ እንሞክራለን ግን ማህበረሰቡ ያሰበው እንዲቆይ መፈልገው ባለፉት ሁለት ሳምንቶች የኢትዮጵያ መንግስት ሶማሊያ ውስጥ በድርቅ ለተጎዱ ሰዎች እርዳታ ሲልክ በሚዲያ በተለያዩ ሚዲያዎች ሲያሳይ ነበር ለሶማሊያ ውስጥ ላሉ በድርቅ ለተጎዱ ህዝቦች ማለት ነው ወይራስ ግን 90% ይሄ አርቢው ማህበረሰብ በሶማሊያ ያለው በከፍተኛ ችግር ውስጥና በኮሌራ አውትብሬክ ከፍተኛ ችግር ውስጥ ያለበት ሁኔታ ነው ያለውና ይሄንን ማህበረሰብ ያሰበበት
ይቆይና ሶማሊያ ስትል ሶማሊያ ሀገር ማለት ነው
ሶማሊያ ሀገር ለሌላ ሀገር እርዳታ አቅርብ ያለው ብሎ
ለዓለም ጋዴን ወዘተ ያሉት ኢትዮጵያኖች የኢትዮጵያ ሶማሊዎች ግን በድርቅ ያለቁ ነው አድማጮቻችን እንግዲህ ይሄንን እየታዘብን በሚከተለው ሳምንት ፕሮግራማችን በእነዚህ ላይ እናተኩራለን ሌሎችንም አርስቶችን እንዳሳለን እስከዛው ድረስ እንግዲህ መልካም ሳምንት እስከ ሳምንት የምንላችሁ ሁኔ አህመድ
እኔ መብራቱ
ሚኪ እና ዋናው ቴክኒሽያናችን እንግዲህ ህፃኒቷን ይዞ ወደ እንትን ፎአየው ሄዷል ግሩም ነው መልካም ሳምንት በድጋሚ እስከ ሳምንት
ሰማኛ ገሬ አንድነት መጀናዛሬ